ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ባለፈው ሳምንት በሬዲዮ ፕሮግራማችን ኢትዮጵያ ውስጥ ስላለው የትምህርት ሁኔታ በጥቂቱ ለመዳሰስ ሞክረን ነበር። ታዲያ የኢትዮጵያ የትምህርት ሁኔታ ያብከነከናቸው አንድ አድማጫችን በሳምንቱ አጋማሽ ላይ ይደውሉልኝና የሀገሬ ሁኔታ በጣም በተለይም የትምህርት ሁኔታ እጅግ አሳስቦኛልና እባክህ ትንሽ ጊዜ ካለችህ ፍራት የላዋይ ይሉኛል። እኚህ ሰውዬ በኢትዮጵያ ያስተዳደር ስራ ላይ በተለይም በመገናኛና በተመሳሳይ ስራዎች ላይ ሀገራቸውን ያገለገሉ ስለነበሩ ብዙ ጉዳዮችንና ምስጢሮችን እንደሚያውቁ በተለያዩ ግዚያቶች እየደወሉልኝ በሚሰጡኝ መረጃዎች የተገነዘብኩ ስለሆነና የሀገራቸው ጉዳይ ከንክኗቸው ስለሆነ የደወሉልኝ ምንም እንኳን ገና ከስራ መጥቼ ገና አረፍ ያልኩበት ጊዜ ቢሆንምና የአእምሮ ድካሜ ያለቀቀኝ ቢሆንም ግድ የለም ጥቂት ማውራት እንችላለን አልኳቸው። ወዲያው ማውራት እንችላለን ብዬ ሳልጨርስ ከመቅስመት ቀጠል አድርገው ምን መሰለህ ብዙ ጊዜ ወያኔ ይህን ያህል ዘረፈ ይህን ዘርፎ ወደ ትግራይ አስገባ እየተባለ በዝርዝር ይነገራል። ይሄ መነገሩም በግላጭ መውጣቱም ተገቢ ነው። እነሱ ሌላውን አራቁተው የራሳቸውን ለማደለብ ታጥቀው መነሳታቸው ፀሐይ የሞቀው ሀቅ ነው። ትግራይ እስክትለማ ሌላው ሁሉ ይድማ የተባለው በቀልድ አይመስልህ። እኔ ግን አሉኝ ስልክ ደውለው እጅግ አሳስቦኛልና እባክህ ጊዜ ስጠኝና ጭንቀቴን ልንገርህ ያሉት ሰው፣ እኔ ግን ይህ የሚዘርፉት ሀብት አይደለም ከሁሉ በላይ የሚያሳስበኝ፣ ከሁሉ በላይ እኔን የሚያሳስበኝ እምዬ ኢትዮጵያችንን የመሐይም ሀገር ሊያደርጓት ቆርጠው መነሳታቸው ነው የሚያሳስበኝ አሉኝ። ምን ለማለት እንደፈለጉ ቢገባኝም የደወሉበትን ፍርሃታቸውን ከራሳቸው አንደበት ለመስማት ስለፈለኩ ምን ማለተው ነው ብዬ ጠየቅኳቸው። ወያኔ ከመጣ አሉ ወያኔ ከመጣ ጀምሮ ያተኮረው በሌላው የኢትዮጵያ ክፍል ያለውን የትምህርት ደረጃ ገደል በመክተት የወደፊቱን ትውልድ በእውቀትና በትምህርት ያልታነጸ በትምህርትና በእውቀት በሰፊው በመጣነጽ ላይ ላለው የትግራይ ህዝብ የቀንና የጉልበት ሰራተኛ ሊያደርጉት ነው ያሰቡት አሉኝና በመሐከሉ እንዳላቋረጣቸው ፈጠን ብለው ተመልከት አንድ ተማሪ ከአስረኛ ክፍል በዚያ ባልበሰለ እድሜው የመልቀቂያ ፈተና ወስዶ ካላለፈ ወደ ሙያ ስልጠና ይግባ ይባልና የመመራመር ነገሮችን የማገናዘብ የፈጠራና የመሳሰሉት አእምሮ ሳይጎለብት ወደ ተለያዩ የአናጢነት የብረት መቀጥቀጥ የቁፋሮ ወዘተ ስራዎች ኮርስ እንዲገባ ይደረጋል። እኔ እነዚህ ሙያዎች ተገቢ አይደሉም ማለቴ ወይም ዝቅ ማድረግ አይደለም፣ ሆኖም ግን የህፃናቱ አእምሮ ሳይድግና በደንብ አድርጎ ማገናዘብ ሳይጀምር ገና በእንጭጩነቱ የሚፈልጉትን ሙያ እንኳን በደንብ አገናዝበው መምረጥ ሳይችሉ በግድ ወደ እነዚህ ሙያዎች እንዲገቡ ማስገደድ በሀገሪቱ ውስጥ መሐይምነትን ለማስፋፋትና የወደፊቱ ህዝብ ነገሮችን ተምሮና ተመራምሮ እውነቱን በራሱ ፈልቆ ማወቅ እንዳይችል ለማድረግ የተደረገ ነው አሉኝ። ቀጠል አድርገው ትንፋሻቸውን ሳብ አደረጉና ለኔ የመናገር እድልም ሳይሰጡኝ በተለይም አሉ በተለይም ትግራይ ውስጥ የሚደረገውን ስታይና ስትሰማ እውነት ከትግራይ ውጭ ላሉት የኢትዮጵያ ወጣቶች የሚሰጠው ትምህርት ዕውቀት እንዲያገኙ ነው ወይስ የመሐይም ስብስብ ለመፍጠር ነው ያሰኛል። በየመንደሩ በየጎጡ በዩኒቨርሲቲ ተከፈተ ይሉናል። እነዚህ እንደ አረም የበዙት ዩኒቨርሲቲና ኮሌጆች ከስማቸው በስተቀር በትምህርት ደረጃቸው በኃይለ ሥላሴ ጊዜ የነበሩትን የሁለተኛ ደረጃ ትምህርት ቤቶች እንኳን የእውቀት ደረጃ የላቸው። አንዳንዶቹማ ዩኒቨርሲቲና ኮሌጅ ተብዮች ጠመኔና ጥቁር ሰሌዳ ስለሌላቸው አስተማሪዎች የሚያስተምሩበትም መጻፍ ስለሌላቸው ክፍል ገብቶ መውጣት እንደ ትምህርት እየተቆጠረ ነው አሉኝና በቅርብ ጊዜ ኢትዮጵያ ሄደው የታዘቡትን ሆዳቸው ቆስሎ የመጡበትን ትምርትን በተመለከተ በቅርብ ያዩትን ሁለት ጉዳዮች አጫወቱኝ። የመጀመሪያው አንዲት ደብረ ብርሃን ዩኒቨርሲቲ ለመማር ከደሴ የመጣች ልጅ አብራቸው በአውቶቡስ ስትሄድ ያጫወተቻቸው ነው። የደብረ ብርሃን ዩኒቨርሲቲ የምትማረው ልጅ ጠመኔና ጥቁር ሰሌዳ እንዲሁም የትምህርት መጻሕፍት እጥረቱን ተወውና የዩኒቨርሲቲው ራሱ የመማሪያ ክፍሎቹ የእንጨት ብረት ስለሌላቸው ይቅርታ የእንጨት በር ስለሌላቸው ጨርቅ ከግራና ከቀኝ በሚስማር ተመቶ ነው እንደ በር የሚያገለግለው ብላ እንዳጫወተቻቸው ይነግሩኛል። ይህ ይሁን ግድ የለም አሉኝ። ይህ ይሁን የሚያሳዝነው ግን ኢትዮጵያ በመትባለው አንድ ሀገር ውስጥ የትምርት ሁኔታው የሰማይና የመሬት የተለያየ መሆኑን ስንገነዘብ እነዚህ ሰዎች ባሪያና አገልጋይ አድርገው ሊገዙን እንደወሰኑ ተረድቼ የመጣው ታሉኝና ሌላው በዚሁ በኢትዮጵያ ቆይታቸው ሆዳቸው ተቃጥሎ የተመለሱበትን አዋዩኝ። ባህር ዳር አሉ። ባህር ዳር አንድ ሌክ ሪሶርት የሚባል ማረፊያ ቁጭ ብዬ ከጎኔ ሶስት የፊንላንድ ተወላጆች ሁለት ወንድና አንድ ሴት ሶስቱም ጠና ያሉ ናቸው ቁጭ ብለው በፊኒሽ ቋንቋ ሲያወሩ ሰማዋቸውና ትንሽ ፊኒሽኛ ስለሚገባኝ በወሬ ተግባብተን አብረን ተቀምጠን ማውራት ጀመርን። አንደኛው ሸምገል ያለው መቀሌ ዩኒቨርሲቲ ፕሮፌሰር መሆኑን ነገረኝ። ታዲያ ስለ ዩኒቨርሲቲው ሁኔታ ወሬ ጀመረና በመደነቅ ሲያወራኝ መቀሌ ዩኒቨርሲቲ ያሉት ፕሮፌሰሮች ከአውስትራሊያ፣ ከካናዳ፣ ከአሜሪካ፣ ከእንግሊዝና ከተለያዩ የአውሮፓ ታዋቂ ዩኒቨርሲቲዎች የመጡ ፕሮፌሰሮች መሆናቸውን ነግሮኝ የትምርት አሰጣጡ ደረጃና የትምርት ቃዎቹ ጥራት ፊንላንድ እንኳን ካለው ከኛ ዩኒቨርሲቲ ቢበልጥ እንጂ አያንስም አሉኝና ኢትዮጵያ በቅርብ ጊዜ በትምርትና በስልጣኔ አውሮፓ ላይ መድረሷ አይቀርም አለኝ። እንዴት ስለው ኢትዮጵያ ውስጥ ወደ 30 የሚሆኑ ዩኒቨርሲቲዎች እንዳሉ ተነግሮኛል። ታዲያ እነዚህ ወደ 30 ዩኒቨርሲቲዎች በዚህ የትምርት አሰጣጥና ጥራት የሚያወጧቸው ተማሪዎች ሀገሪቱን በስልጣኔ የት እንደሚያደርሷት መገመት ይቻላል አለኝ። ቀስ ብዬ እውነትክን ነው ግን ሌሎቹንስ ዩኒቨርሲቲዎች ሄደ ጎብኝታቸዋል አይታቸዋል ብዬ ጠየቅኩት። የመለሰልኝ መልስ አይ ማየት እንኳን ሄጃ ላይ ይዋጩም ግን እዚህ ያሉት የዩኒቨርሲቲው አስተዳዳሪዎች እንደነገሩኝ ከሆነ እነዚህ በሙሉ ዩኒቨርሲቲዎች አንድ አይነት የትምህርት ደረጃና ያስተማሪዎች ምደባ እንደሚደረግላቸው ነው የተነገረኝ አለኝ። ይህን ሰምቼ ሆዴ ያረረ የሆዴን በሆዴ አድርጌ ሰላም ደሩ ብዬ ተለየኋቸው አሉኝና አየህ በትምህርትና በእውቀት የራሳቸውን ሰው አበልጽገው ሌላው ምስኪን ኢትዮጵያዊ ሊወዳደራቸው በማይችልበት ሁኔታ ተወዳድረው የሀገሪቱን ምርጥ የሥራ ቦታዎች በራሳቸው ሰዎች እየሞሉት ነው። እንዴት ነው ነገሩ? የሀገሪቱ ምርጥ የሥራ ቦታዎች በትግራይ ተወላጆች ብቻ ነው እንዴ የተሞሉት? የት ላይ ነው እኩልነቱ ብለህ እንኳን ለመከራከር ብትሞክር ተወዳድረው በፈተና ባመጡት ውጤት ነው የተቀጠሩት ተብለህ አፍህን እንድትዘጋ ትደረጋለህ አሉኝ። ይህን ካዳመጥኩ በኋላ በሉ ጌታዬ ለጊዜው እኔም ከሥራ መጥቼ ደክሞኛል እርሶም ጭንቀቱን ተናግረው ወጥቶልዎታል ሌላ ጊዜ ደግሞ እናወራለን ብዬ ስልኩን ዘግተን ተለያየን። ይህን በሰማሁበት አእምሮዬ ወይኔ ባርነት ሙሉ ለሙሉ ያውም የራስ ወገን በሆነ ህዝብ በኢትዮጵያዊው ላይ ሊጫንበት ነው እያልኩ ሳሰላስል አንድ ነገር ትዝ አለኝ። የጣሊያን ቅኝ ገዢዎች ያስተዳድሯቸው የነበሩትን የቅኝ ግዛት ህዝቦች ከአራተኛ ክፍል በላይ እንዲማሩ አይፈቅዱላቸውም ነበር ይባላል። የኛዎቹ ሀገር በቀል ቅኝ ገዢዎች እስከ አስረኛ መደበኛ ትምህርት እንድንማር ይፈቅዱልናል። አልፎ ተርፎም ዩኒቨርሲቲና ኮሌጅ እንደንጉዳይ በየቦታው ይከፍቱልናል። ችሎታ ያለው አስተማሪ አለመኖርና የጠመኔና የጥቁር ሰሌዳ ብሎም የትምህርት መሳሪያዎች አለመኖር የዩኒቨርሲቲዎቹና የኮሌጆቹ መለያ ቢሆኑም ቅሉ። ታዲያ የሌሎች የኢትዮጵያ ግዛቶች የዩኒቨርሲቲና የኮሌጅ የትምህርት ጥራት የወደቀና ባዶ መሆኑን አንዲት ኢትዮጵያዊ በዚሁ ሬዲዮ ከጥቂት ዓመታት በፊት ደውላ ከማዘኗ የተነሳ እንባ እየተናነቃት ኬንያ ዩኒቨርሲቲ ለትምህርት ከኢትዮጵያ የሚመጡ ተማሪዎች የሁለተኛ ደረጃ ዕውቀት እንኳን የሌላቸው መሆኑን የነገረችን ትዝ አለኝ። እኔም በግሌ አልፎ አልፎ ለትምህርት ተብሎ ስዊድን የሚመጡትን አግኝቼ ሲያወሩኝ ያላቸውን የዕውቀት ደረጃ ስረዳ ልቤ ያዘን ስለነበር የኚህ ሰውዬ ታሪክ ምንም አልገረመኝ። ከሁሉ በላይ ግን ያሳዘነኝ ባንድ ሀገር ባንድ ህዝብ ላይ ጌታና ባሪያ ለማድረግ ወያኖች የሚሰሩት ደባ ነው። በሌላው የኢትዮጵያ ዩኒቨርሲቲዎች የሚማሩ ተማሪዎች በጠመኔና በጥቁር ሰሌዳ ብሎም በትምህርት መሳሪያ አለመሟላትና በብቁ መምህራን መጥፋት አመት ቆጥረው ምንም እውቀት ሳይገበዩ ዲግሪ ተሰጥቷቸው የኮብል ስቶን ሰራተኛ ሲሆኑና የተቀሩት ሲሰደዱ የትግራይ ተማሪዎች ከዩኒቨርሲቲም ዩኒቨርሲቲ እንደ MIT የመሳሰሉ ተቋማት ተከፍቶላቸው እውቀት ሲገበዩ ማየቱ እንዴት አያሳዝን? MIT ምህጽረ ቃሉ መቀሌ ዩኒቨርሲቲ ኦፍ ቴክኖሎጂ ማለት ነው። በሌላ በኩል MIT ባለም ሁሉ የሚታወቀው ማሳቹሴትስ ዩኒቨርሲቲ ኦፍ ቴክኖሎጂ ሲሆን ይህ ኢንስቲትዩት ከዓለም ውስጥ አሉ ከሚባሉት ውድ የትምህርት ተቋማት አንዱና ዋነኛው ነው። እዚህ ኢንስቲትዩት ገብቶ መማር ማለት ለሀገር መሪነት፣ ለትላልቅ ኢንዱስትሪና ኮርፖሬት መሪነት፣ ለኖቤል ሽልማት መዘጋጀት ማለት ነው። ታዲያ የመቀሌው ኢንስቲትዩት ኦፍ ቴክኖሎጂ አላማውና የታሰበው ለዚህ ነው። ሌላም አለ። ትግራይ ውስጥ ምርጥ የትግራይ ልጆች ብቻ የሚማሩበት ለእያንዳንዱ ተማሪ ኮምፒውተርና ሌሎች የትምህርት መረጃ መሳሪያዎች ያሉት ቃላሚኖ የሚባል አዳሪ ትምህርት ቤት በትግራይ ብቻ ይገኛል። ግን እኮ ለሌሎችም የኢትዮጵያ ክፍሎች ዩኒቨርሲቲ የጨረሱ ተማሪዎች ለብቻቸው በተለይም ለአዲስ አበባ ወጣት የተዘጋጀለት ትልቅ እድል አለ። ኮብልስቶን ታዲያ የትግራይ ወጣት በዘመናዊ ትምህርት በMITና በቃላሚኖ ተምሮ ተመርቆ የአገሪቱን አስተዳደርና ሌሎች ዋና ዋና ተፈላጊ ስራዎች ባላፊነት ሲመራ የሌላው ኢትዮጵያዊ ወጣት በየጥሻው ከመገኘው አልባሌ ዩኒቨርሲቲና ኮሌጅ ተመርቆ የኮብልስቶን አንጣፊ ቢሆን ምን አነሰው? ድሮስ ወርቆችና ወርቅ ያልሆኑት ማን እኩል አደረጋቸው? ከዚህ ሁሉ ነን የሚያበግነኝና አንዳንዴ ሰው መሆኔን እስከጠላ ድረስ የሚያናድደኝ የሰው ስጋ የለበሱ ለሆዳቸው ያደሩ አድርባዎችና የሰው አሳማዎች የራሳቸውን የገዛው ገናቸውን ለእንደዚህ አይነቱ ባርነት ሲያዘጋጁት ማየቱ ነው። በድጋሚ ጤና ይስጥልን እያለን ውድ አድማጮቻችንን እንግዲህ የሳምንቱ የእሁድ ፕሮግራማችን እነሆ ጀምሯል። በዛሬው የሳምንቱ ፕሮግራማችን የተለያዩ ርዕሶችን እንዳስሳለን። ከዚያ ቀደም ብለን ግን አንዳንድ መልእክቶች አሉን። ከየትናንትናውን የኢትዮጵያኖች ታላቅ ሰላማዊ ሰልፍ በተመለከተ የደረሱን መልእክቶች አሉ። የመጀመሪያው ከፖሊስ ሲሆን ፖሊስ እጅግ በጣም አስደሳችና ደማቅ መሆኑን ተናግሮ በሰላማዊ መንገድ ያንን የመሰለ ሰላማዊ ሰልፍ በማለቁ የተሰማቸውን ደስታ ገልጸውልናል። ትንሽ ቅሬታቸው ከፊት ለፊት መኪና ሳታስፈቅዱ ማሰለፋችሁ ነው ብለዋል። ያንን ለወደፊቱ አስፈቅዱ፣ በተረፈ ግን በጣም በጣም ደስ ብሎናል፣ ሰላማዊ ህዝቦች ናችሁ ብለዋል። ሌላው ምስጋና ያቀረበው አዘጋጁ ኮሚቴ የኢትዮጵያኖች ትብብር ነው የሚባለው ባልሳሳት፣ ኢትዮጵያዊን በሙሉ በዛ ላይ ተገኛችሁትን በሙሉ እንኳን ደስ ያለን ያሉት የናንተ የኢትዮጵያኖች መተባበር ውጤት እንድናመጣ አድርጎናል ነው የሚለው። ሌላው አንድ አድማጭ ደብዳቤ ልከውልናል። የመለስ ቅኔ ወይም እንቆቅልሽ ከ25 ዓመት በኋላ ይላል። ደብዳቤው የደረሰን በሬዲዮኑ ጣቢያ አድራሻ ነው። ሆኖም የሬዲዮኑ ጣቢያ መልካም ፈቃዳቸው ሆኖ ለኛ ልከውልን ደርሶናል። ይሄን ደብዳቤ ጊዜ ካገኘን ለማቅረብ እንሞክራለን፣ ካልሆነም በሚቀጥሉት ሳምንታት ውስጥ ለማቅረብ እንደምንሞክር ለአድማጫችን ከወዲሁ ቃል እንገባለን። ሶስተኛው ማሳሰቢያችን የሬዲዮ ዌብሳይቱን በተመለከተ ነው። ብዙ አድማጮች በቀጥታ ሬዲዮኑን ለማዳመጥ አልቻልንም ብለው ነበረ። ምንድነው የሬዲዮኑ ዌብሳይት? ራዲዮ ሲድቫስት ነው አይደለም እንዴ? ግሩ ራዲዮ ሲድቫስት ነው። በቀጥታ በአለም ዙሪያ ያሉ ኢትዮጵያኖች ይህን ማዳመጥ ይችላሉ። ሆኖም ግን ሰሞኑን ችግር ተፈጥሮባቸው ነበር መሰለኝ። ይሄንን ጉዳይ በተመለከተ ከሬዲዮኑ ኃላፊዎች ጋር ከራዲዮ ሲድቬስት ኃላፊዎች ጋር ባደረግነው ውይይት የነገሩን ምንድነው ሁለት ነገር ነው። በአንድ በኩል ደስ ብሎናል፣ ምክንያቱም የእናንተ ሬዲዮ በሚከፈትበት ጊዜ በአለም ዙሪያ ብዙ አድማጮች ስለሚከታተሉት በቀጥታ ለዚህ ነው ፕሮግራሙ የሚቋረጥብን ከአቅም በላይ ስለሆነ ነው። በአንድ በኩል ደስ ብሎናል የራዲዮ ሲድቬስትን እንዲታወቅ አድርጋችሁልናል፣ በሌላ በኩል ግን ችግራችንን ችግር እንዳለብን እንድናውቅ አድርጋችኋል። ምክንያቱም ከአቅሙ በላይ ስለሆነ አሁን የግዴታ እንደገና ሌቨራንተር ነው የሚሉት የኢንተርኔት ምንድን ነው የሚባለው የሚያቀርብላቸውን ድርጅት ከፍ እንዲያደርገው እንወያያለንና ሶሉሽን እንዲገኝ እናደርጋለን ብለውናል። እስከዛ ድረስ ሞክሩት፣ ራዲዮ ሲልቫስ እየገባችሁ በቀጥታ ለማዳመጥ ሞክሩ። ሆኖም ግን በቅርብ ጊዜ ደግሞ ይስተካከላል ብለን ተስፋ እናደርጋለን። ይሄው ነው እንግዲህ በእኛ በኩል ያለው።
ያ በዋናነት
መብራቱና ተመስገን
እዚህ ነጥብ ላይ ያው ሁለት አይነት እይታዎች ነው ያሉት። ከጊዜ ወደ ጊዜ የሬዲዮናችን ሚዲያ ተደማጭነት በአለም ዙሪያም እንደ እዚህ ቀደሙም ጨምሮ እንደቀጠለ የሚያሳይበት ሁኔታ አለ። ሌላኛው እይታና ደግሞ አሁንም መፍትሄ የተፈለገለት ያለው ምንድን ነው? የዚህ ሬዲዮ ስርጭት እረፍትና ሰላም የነሳው የወያኔ ስርዓትም ይሄ ዲኒያል ኦፍ ሰርቪስ አታክ ይባላል በኮምፒውተር ዓለም ውስጥና አንድ ሰው እንዳያዳምጥ ያንን ባንድዊድዝ አሎኬሽን በተለያዩ እንትኖች አክሰስ እንዲደረግና ኢንጌጅድ እንዲደረግ በማድረግ ሌላ ሰዎች እንዳያዳምጡት የማድረግ ስራ ሂደት አለና ይሄ ያው ሌቨራንተር የሚባሉት እነሱ ሰዎች ሶልቭ የሚያደርጉት ወይም ባንድዊድዝ አሎኬሽኑን ከፍ በማድረግ የሚያመጡት ሶሉሽን ነው። ግን በሁለቱም ሳይድ የተሰማ
አይን አላሰብኩት ነው
ጥልቅ ደስታ ነው። ሁለት ነው። አንደኛ ለውያኔ ራስ ምታት መሆን መጀመራችን ራሱ ትልቅ ደስ የሚል ነገር ነው። ምክንያቱም እውነት ከሐሰት ጋር አብሮ መሄድ ማትችል ነገር ነችና የዚህ ሬዲዮ ዋና ትልቁ ማላማም እውነትን እና ትክክለኛ ሚዛናዊ ኢንፎርሜሽን ለማህበረሰቡ ማድረስ ነው። ይሄ ደግሞ ለውያኔ ስርዓት ትልቁ ሰንኮፍ ነው። ስለዚህ በዚህኛው መንገድ የሚከድበት ሁኔታ አለ። አድማጮቻችን ከቀን ወደ ቀን መጨመራቸው የስራችን ጥራትና ጥሩነት የሚያሳይ ነው። እኛም በዛ እንበርታለን።
ጥሩ እንግዲህ እኛ በተቻለ መጠን ሬዲዮኑን በተለያየ መንገድ አድማጮቻችን እንዲያገኙት ለማድረግ እንሞክራለን። ራዲዮ ሲልቨስትም ቃል ገብቶልናል የሬዲዮኑ የኢንተርኔቱን ስርጭት የሚያቀርብላቸውን ድርጅት እንዲያሻሽለውና ከፍ እንዲያደርገው እንደሚጠይቁ ነግረውናል። የዛሬውን ፕሮግራም በተመለከተ ተሜ ምን አለን?
ያው እንደለመደው ዛሬም የተለያዩ ፕሮግራሞች አሉ። አመድ በመግቢያ ጀምረልናል። የመስቀልና የኢሬቻ ባልን በተመለከተ አንድ ፕሮግራም አለን፣ እሱንም እናቀርባለን። የሳምንቱ አበይት ጉዳዮችም እንዲሁ አሉ። የሳምንቱ ዜና አለ። ከአንደሽ ጋር ኢንተርቪው አለ። የስዊድን ፓርላማ አባል ባለፈው ሳምንት ባቀረበው
የኢትዮጵያ ጉዳይ በስዊድን የፖለቲካ እምብርት የሚሰራበት ላይ የተቃውሞ ምልክቱን እየታየ የኢትዮጵያ ፖለቲካ በስዊድን የፖለቲካ ሴንተር ውስጥ ተነስቶ ውይይት ተደርጎበታል። እሱን በተመለከተ ልክ ነው ውይይት እናደርጋለን ካንደርሽ ጋር።
በመጨረሻም የሁድ ጨዋታ ፕሮግራም አለን፣ እሱንም እንዲሁ ሰዓቱን ጠብቆ ይቀርባል።
አንድ ነጥብ አለችኝ አሁን የደረሰኝ ስቱዲዮ ከገባው በኋላ አሁን ቅድም ስትናገር የሰማሁት አለ። የመስቀልና የኢሬቻ ነው ያልከው፣ እሱን በተመለከተ አንድ የደረሰን መልእክት አለ። ምንድነው? ከኢሬቻ ነው ኢሬቻን ባል ምክንያት በማድረግ ሶሊዳሪቲ ለማሳየት ከአምስት አውቶቡስ ሙሉ የአማራ ወጣቶችና የአማራ ሽማግሌዎች በየቦታው የመንግስት ስቃይ እየደረሰባቸው ከአማራ ከወሎ ከጎጃምና ከጎንደር እንዲሁም ከመንዝና ከየት ነው ፖሊስ ያሰቃጫቸው ሁሉ እንደምንም ይችላል የኢሬቻን በዓል ለማክበር የአማራ ብሔር ወጣቶችና ሽማግሌዎች በአምስት አውቶቡስ ተጉዘው ገብተዋል። እሱን ደግሞ የኦሮሞ ህዝብ ወገናቸው ለአብሯቸው ስለመጣ ለማክበር በዝግጅት ላይ ናቸው። እነሱ ለመቀበል የሚል ደርሶናል። ትንሽ ጉዳት ደርሶባቸዋል ይመስለኛል በአውቶቡስ ሲጓዙ በየፖሊሱ በየኬላው በየምኑ ሲያሰቃያቸው። ለማንኛውም ይሄንን እንደደረሰን አስተላልፈናል።
ማ Thank you. ኢትዮጵያን ህዝቦች ይጠብቃል። የጦር መዝመቻ የጥላት መዛበቻ የመከራ መካተቻ ሆነ አይደል? አደራ ምየን ኢትዮጵያን ጠብቃት።
የመስቀል በዓል ኢትዮጵያ የተለያዩ ሃይማኖቶች በሰላምና በፍቅር እንዲሁም በመከባበር የሚኖሩባት ሀገር ነች። ከነዚህም የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት አንዱ ነው። በኢትዮጵያ ኦርቶዶክስ ተዋህዶ እምነት ውስጥ የተለያዩ ሃይማኖታዊ በዓላት አሉ። ለዛሬ ባሳለፍነው ሳምንት የተከበረውን የመስቀል በዓል ለማየት እንሞክራለን። የመስቀል በዓልን በየዓመቱ መስከረም 16 እና 17 ይከበራል። የምናከብርበት ምክንያቶች ደግሞ ሁለት ናቸው። እነሱም አንደኛው መስቀሉ የተገኘበትን ጊዜ ለማሰብ ሲሆን፣ ሁለተኛው በዚያው በመካነ ጎልጎታ መስቀሉ የሚያርፍበት ቤተ መቅደስ ታንጾ ቅዳሴ ቤተክርስቲያኑ የተከበረበትን ዕለት በማሰብ ነው። የመስቀል በዓል የክርስትና እምነት ባለውለታ ተብለው የሚጠሩት ንግስት እለኒ በመቀኝነት ኢየሱስ ክርስቶስ የገደሉት አይሁድ የተሰቀለበትን መስቀል አካሉ ያረፈበት ደሙ የፈሰሰበት በመሆኑ ሕሙማንን ሲፈውስ ሙታንን ሲያስነሳ በማየታቸው ስለተጨነቁ የተሰቀለበትን መስቀል መቅበር ይቀላል በማለት መሬት ውስጥ ቀብረው የከተማው ሰው ጥራጊ የቤት ጥራጊውን እንዲደፋበት አዋጅ በማሳወጅ ለ300 ዓመታት ያህል የተፈጥሮ ተራራ እስኪመስል ድረስ የቤትና የጓሮ ጥራጊ ሲያስደፉበት ከነበረበት ቦታ ተራራውን አስቆፍራ ያስወጣችበት ዕለት ነው። ንግስት እሌኒ ለጆን ቆስጠንጢኖስን ከመውለዷ በፊት መልካም ፍሬ የሆነ ልጅ ብትሰጠኝ ዓለምን ለማዳን ብለህ የተሰቀልክበትን መስቀል ከተቀበረበት እንዲወጣ አድርጋለሁ፣ ክቡር የሆነውን መስቀልህ የሚያርፍበትን ቤተ መቅደስም አንጻለሁ በማለት ተስላ ነበር። ታዲያ የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር ጸሎትና ልመናዋን ሰምቶ የተባረከ ልጅ ቆስጠንጢኖስን ሰጣት። እርሷም ስለቷን ለማሳካት ጸለየች፣ እንቅልፍም አጣች። ንግስት እለኒ በስለቷ መሰረት በ327 ዓመተ ምህረት ብዙ ሰራዊት አስከትላ መስቀሉን ለመፈለግ ወደ እስራኤል ሄደች። መስቀሉ የተቀበረበትን ቦታ የሚያመላክት ሰው ስታፈላልግ ኪራኮስ የተባለ የድሜ ባለጸጋ ሽማግሌ አግኝታ እርሱ አንድ ትልቅ ተራራ በመጠቆም አባቶቻችን እዛ ነው የተቀበረው ይላሉ አላት። ንግስት እለኒ ግን ኪራኮስ ይላሉ ብሎ የነገራት ነገር ስላልተዋጠላት በመጸለይ አምላኳን እንዲረዳት ጠየቀች። አንድ ቀን የደመራ ጭስ መስቀሉ በሚገኝበትን ቦታ ሲመራት በህልሟም አየች። ከዚህ በኋላ ነበር ካህናቱና ህዝቡን ሰብስባ ደመራውን ያስደመረችው። በዚህ ጊዜ የደመራው ጢስ በህልሟ እንዳየችው ወደ ሰማይ ወጥቶ እንደ ቀስተ ደመና ወደ ጎልጎታ በመመለስ መስቀሉ የተቀበረበት ቦታ ላይ ተተከለ። ኪራኮስ ይላሉ በማለት ያመላከታት ቦታ ትክክል መሆኑን እግዚአብሔር አጸደቀላት። እርሷም በዚህ ቀን ማለትም መስከረም 17 ቀን በ327 ዓመተ ምህረት ቁፋሮን አስጀመረች። በዚሁ ዓመት መጋቢት 10 ቀን መስቀሉ ተገኝቶ ከተቀበረበት ቦታ ወጣ። መጋቢት 10 ቀን ሁልጊዜ የጾም ወር በመሆኑ በዓሉን ለማክበር ስለማይመች ቁፋሮ በተጀመረበት በመስከረም 17 ቀን በየዓመቱ የመስቀል በዓል እንዲከበር ተወሰነ። በዚህም ምክንያት እኛ ኢትዮጵያውያን በአገር ውስጥም በውጭም ደመራ እየደመርን በዓሉን እናከብራለን። እያከበርንም ንግስት እለኒ መስቀሉን የፈለገችበትንና ያገኘችበትን መንገድ እናስባለን። ስለ ደመራ ሳነሳ እኔ ባደኩበት አካባቢ የሰፈሩ ሰው ሁሉ በሙሉ ገንዘብ አሰባስቦ ሙክትና የተለያዩ መጠጦችን በመግዛት የችቦ ደመራ በመስራት አንድ ላይ በመሆን የደመራ በዓልን ያከብራል። በዚህ ዕለት አባቶችና እናቶች ይመርቃሉ። አምና ስለት የተሳሉ ሰዎች ስለታቸውን ያስገባሉ። ለሚቀጥለው ዓመት የሚሳሉ ሰዎች ስለታቸውን ያሰማሉ። ወጣቶች በተለያዩ የብሔር ሙዚቃዎች ይጨፍራሉ፣ ይጫወታሉ። ችቦው ተበርቶ የሚወድቅበት አቅጣጫ ወደ ሰሜን ወይ ወደ ደቡብ፣ ወደ ምስራቅ ወይ ወደ ምዕራብ፣ ሁሉም የራሱ የሆነ ትርጓሜ አለው። የተጋበ ምርት ዓመት ነው፣ አስቸጋሪ ዓመት ነው፣ ወይም የሰላም ዓመት ነው ወዘተ ይባላል። ትልቁና ማራኪው የደመራ በዓል ግን በመስቀል አደባባይ ይከበራል። በመስቀል ቀን ጧት ወደ ቤተ ክርስቲያን በመሄድ ከጸሎት በኋላ ከደመራ ቀን የተረፈውን አመድ በመጠቀም ግንባሩ ላይ መስቀል በመስራት ባሉን ሁሉም በየቤቱ ከወዳጅ ዘመዱ ጋር ኢትዮጵያዊ ምግቦችን እየተመገበ ያከብራል። ምንም እንኳን የመስቀል በዓል ቢያልፍም የኢትዮጵያ ድምጽ ሬዲዮ ለመላው የክርስትና እምነት ተከታዮች በዓል በሰላም አደረሳችሁ ይላል። ከፍተኛ የሆነውን የኢትዮጵያ የቆዳ ስፋት ያዘ ክልል ነው። በዚህ ክልል ውስጥ ከኢትዮጵያ ከፍተኛ ቁጥር ያለው ህዝብ ይኖራል። ለመጨረሻ ጊዜ በተደረገው የህዝብ ቆጠራ በዚሁ ክልል ከ33 ሚሊዮን በላይ ህዝብ ይኖራል። የኦሮሞ ህዝብ እንደሌላው ኢትዮጵያዊ የራሱ የሆነ ባህል፣ ሃይማኖት፣ ሴትና ቅርስ አለው። ለዛሬ የሚከበረውን ሪቻ የተባለውን ሃይማኖታዊና ባህላዊ ስርዓት እናቀርብላችኋለን። ሪቻ ማለት የምስጋና ቀን በዓል ማለት ነው። ይህ በዓል በየአመቱ በመስከረም ወር በኦሮሞ ህዝብ ዘንድ በከፍተኛ ሁኔታ ይከበራል። በዚህ ወር አስቸጋሪ የክረምት ወር አልፎ የበራ ወይም የጸደይ ወር ይቀጥላል። በጸደይ ወቅት አገሩ በሙሉ ፀሐያማ፣ አረንጓዴና አበባማ ይሆናል። እንግዲህ የኦሮሞ ህዝብ በጸደይ ፀሐይና በአረንጓዴ ለምለም ቅጠሎች እንዲሁም አበቦች በመታጀብ አንድ ላይ በመሆን አምላኩን ያመሰግናል። አስቸጋሪውና ከጨለማው ክረምት በሰላም ስላሻገርከን እናመሰግናለን ይላል። በኦሮሞ ማህበረሰብ ዘንድ ክረምት አስቸጋሪ ወቅት ነው። በዚህ ጊዜ ወቅቱን ያልጠበቀ ከፍተኛ የሆነ ዝናብ ዘንቦ ሰብል የሚያበላሽበት ወቅት ነው። ወንዞች ሞልተው አካባቢውን በጎርፍ የሚያጥለቀልቁበትና ቤት የሚያፈርሱበት፣ ሰውና እንስሳትን የሚገሉበት ወቅት ነው። በገጠሩ የኦሮሚያ ክፍል የሚኖሩ ህዝቦች ደግሞ ክረምቱ በሚፈጥረው የወንዝ ሙላት ምክንያት ለተወሰኑ ወራት የማይገናኙበት፣ በተጨማሪም በክረምት ወራት ህዝቡ በመርት ወር የሰበሰበው እህል የሚሟጠጥበትና የሚቸገርበት ወቅት ነው። ይህ ሁሉ አስቸጋሪ ወቅት በመስከረም ጸደይ ወር ያበቃል። በዚህ ወር ህዝቡ አንድ ላይ በመሆን በትልቅ ዛፍ ስር፣ ውሃ ዳር ወይም ተራራ ላይ በመሆን አምላኩን ያመሰግናል። በኢትዮጵያ ትልቁ የኢሬቻ በዓል የሚከበረው ከአዲስ አበባ በቅርብ ርቀት ላይ በመትገኘው ደብረዘይት ከተማ ሆራ ሃይቅ ላይ ነው። በዚህ ቦታ ላይ በሚሊዮን የሚቆጠር የኦሮሞ ህዝብ፣ የሌላውን ብሔረሰብ እንዲሁም ጎብኚዎች በበዓሉ ለመካፈል በቦታው ላይ ይገኛሉ። ከሀገርም ውጭ ያለው የኦሮሞ ማህበረሰብ በያለበት አንድ ላይ በመሆን በዓሉን ያከብራል። በዚህ በዓል ህዝቡ ከክረምቱ አስቸጋሪ ወር ወደ በራው ወይም ጸደይ ወር በሰላምና በጤና በመህረትና በበረከት ስለተሻገረ አምላኩን ያመሰግናል። የብቻም አይደለም፣ አዲስ የተቀበለው አመትም የሰላም የጤና የመህረትና የበረከት የመተሳሰብና የመፈቃቀርና የመከባበር የምርት አመትም እንዲሆን ይለምናል፣ ይመኛል። የኢሬቻ በዓልን ልዩ የሚያደርገው በበዓሉ ላይ የሁሉም እምነት ተከታዮች ክርስቲያን፣ ሙስሊም፣ ዋቄፍና ወዘተ ጾታን ሳይለይ በሁሉም እድሜ ክልል ላይ ያለ ማህበረሰብ አንድ ላይ በመሆን በዓሉን ማክበሩ ነው። በሬቻ ባል ከተለያዩ የኦሮሚያ አካባቢ የመጡ ከህፃን እስከ ትላልቅ ሰዎች በተለያዩ የኦሮሚያ ባህላዊ አልባሳትና ጌጣጌጦች ደምቀው ሆራይቅን እንዲሁም ደብረ ዘይት ከተማን ያሸበርቋታል። በሬቻ ባል ቀን አባቶች ይጸልያሉ፣ ህዝቡንና አገሩን ይመርቃሉ፣ የተጣላ ያስታርቃሉ፣ ህዝቡ በሰላም በፍቅር እንዲሁም በመተሳሰብና በመከባበር እንዲኖር ጭምር ይመክራሉ። ከመርቃቶቹም ውስጥ ሰላም ለሀገራችን ለምድራችን ይሁን፣ ክፋትና ጥላቻ ከኛ ይራቅ፣ አመቱ የምርት ይሁን፣ ሰላም ከንስሶቻችን ጋር ይሁን፣ አንዱ አንዱ ላይ ይነሳ፣ አንዱ አንዱን አይካድ፣ ወዘተ በማለት ይመርቃሉ። እኔም አንድ ነገር በማለት ፕሮግራሜን ልቋጭ። ለመላው የኦሮሞ ህዝብ በአገር ውስጥም ከአገር ውጭም ላለው በኢትዮጵያ ድምጽ ሬዲዮ ስም እንኳን ለ2009 የኢሬቻ በዓል በሰላም አደረሳችሁ። በጋነጋ ኢቲንሲንጌ እላለሁ። በአዲሱ አመት ለሀገራችን ለሀገራቸውና ለህዝባቸው ንጻነት ፍትህና እኩልነት ሲሉ የተሰው እህት ወንድሞቻችንን የምናስብበትና አላማቸውን ከግብ የምናደርስበት ጊዜ ይሆን ዘንድ ምኞቴ ነው። አበቃው። መስቀልና የኢሬቻ በዓል በሚርስ አብራችሁ የቆዩት ተመስገን በቀለ ነበርኩኝ። ከቀሪ ፕሮግራማችን ጋር መልካም ቆይታ።
አድማጮቻችን በመከታተል የምትገኙ ከዚህ ከስቶኮልም የተላለፈው የኢትዮጵያ ድምጽ ሬዲዮ ነው። ቅድም በመግቢያችን የተቀሰነው አለ የሬዲዮ ስርጭት ፕሮግራሙ የሚተላለፍበትን ዌብሳይት ጉዳይ ቀደም እንዳለው በቀጥታ ላይቭ በዌብ ሬዲዮ የሚሰማበት ሁኔታ መጠነኛ ችግር መፈጠሩ ይታወሳል። ይሁንና የተወሰኑ አድማጮች ደውለው በጎግል ላይ ገብተን በዌብ ሬዲዮ በሚለው ሬዲዮ ሲልቨስተርን መርጠን በተወሰነሱ እየሰራልን ይገኛል። አፑ ግን እየሰራ አይደለም ብለዋል። ለዚህ መረጃ እናመሰግናለን። ሌላ ያለን ተጨማሪ መረጃ ምንድነው? ሁልጊዜም ቢሆን ምናልባት በቀጥታ መተላለፍ ሲተላለፍ ማዳመጥ የማይችሉ ኢትዮጵያውያን ፕሮግራም ከተላለፈ በኋላ ሬዲዮኑን በሬዲዮኑ ዌብሳይት ethiopiancenter.org በመግባት ያለፉ እስከ አንድ አመት ድረስ ያሉ ሬዲዮኖች በሙሉ ተጭነው ያሉ ስለሆነ በየሳምንቱም ወዲያው አፕዴት ስለሚደረግ በፈለጉ ሰዓት ገብተው እንዲያዳምጡ እንመክራለን። ethiopiancenter.org ላይ
አንመጥቻችን። እንግዲህ የኢትዮጵያ ድምጽ ሬዲዮ እሁድ የሚያስተላልፈው ፕሮግራም ይሄው አሁን ግማሹ ላይ ደርሷል፣ የዛሬው ዝግጅት ማለት ነው። ከዚህ በመቀጠል ደግሞ ሳምንታዊው
ያው የዜና ሂደት በኢትዮጵያ ውስጥ እንዲሁም በአለማችን አልፎ አልፎ ያሉትን ነገሮችን እንዳስበት ፕሮግራማችን ላይ ደርሰናል። እንግዲህ እንቅጥላን በዛ ስንጀምር የመጀመሪያው የሚመጣው ባሳለፍ ነው ሳምንቱ ኢትዮጵያ ውስጥ አበይት ክንውን የነበረው የመስቀል በዓልን ተከትሎ የነበረው እንድምታና የአገር ውስጥ ያለው የህዝባዊ ቤተኝነት ማህበረሰቡ በዛ አጋጣሚ በመጠቀም ስሜቱን የገለጸበት ሂደቶች ያሉ ናቸው። ከዚህ ቀደም በዋናነት ስናየው በጎንደር አካባቢ የነበረው ሂደት ነው የነበረው። ይህም ቀድመው የእምነት አባቶች ያወጡት ያቋም መግለጫ ነበር። ያንን ተከትሎ ያለው ስርዓት ከፍተኛ ጫና ሲያደርግ ነበር ሐሳብና አቋማቸው እንዲለውጡ። ያም ሆኖ ግን ህዝቡና የእምነት አባቶች በእምነት በአቋማቸው በመጽናት በፒያሳ ይደረግ የነበረውን የመስቀል ደማቅ አከባበር ስርዓት ሳይከበር ቀርቷል። ሁሉም በየደብሩ የሞቱትን ያሰበና የዘከረ ያሳለፈበት ሁኔታ ነው። በዛም አጋጣሚ ሁኔታውን ለመከታተል ከአለም ዙሪያ ብዙ ቱሪስቶች ይመጡ ነበር ወደ ጎንደር የመጡበት ሁኔታ ነበርና በተወሰነ መልኩ ግንዛቤ በማስጨበጥ የተመለሱበት ሂደት አለ። ያን ተከትሎ ግን መንግስት መግለጫ አውጥቷል። ለደህንነት ለህዝቦች ደህንነት ስል ይሄን ነገር እንዳይካሄድ አርግ ያለው የሚልበት ሁኔታ ነው የመጣውና አሁንም እየተጫወተ ያለው መንገድ መንግስት በጣም የሚገርም ነው። ስንቀጥል ወደ ባህር ዳር ስንመጣ ያለው ሂደት ነው። ባህር ዳር ላይ በተወሰነ መልኩ ያው ደጋፊዎችም አድርጎ ለማስመሰል ተሞክሯል፣ ግን የተሳካ ሂደት አልነበረም። በደብረ ላይ ግን የተደረገው አንድ ትልቁ ነገር ብፁዕ አቡነ አብርሃም ያረጉት ንግግር ነበረ። የብፁዕ አቡነ አብርሃም ንግግር ከፍተኛ በህዝቡ መካከል ትልቅ ስሜትን የቀሰቀሰና በግልጽ ያላቸው ለህዝብ ያላቸውን አቋም ያሳዩበት ሁኔታ ነው። በዛም ሂደት ላይ ብፁዕ አቡነ አብርሃም ሰከን በል ብለዋል። ይህንን መንግስት በሰከነ አስተሳሰብና በተረጋጋ መንፈስ ማህበረሰቡ የሚለውን አዳምጦ መልስ መስጠት እንዳለበት መንግስት የማህበረሰብ እንጂ መንግስት የግለሰብ እንዳልሆነ በግልጽ እንትን ብለዋል። ይሄንን ጉዳያቸውም ሲያስረዱ ምንድነው ያሉት? ይሄንን ነገር እንደ ፖለቲካ ከወሰደብኝ መንግስት የራሱ ጉዳይ ነው። ይሄ ግን እኔ የእምነት ግዴታም አለብኝ። እግዚአብሔርም እዚህ ቦታ ያስቀመጠኝ ትክክል ያልሆኑ ነገሮችን እንድነቅፍ ነው ብለው ያው በእግረ መንገዳቸውም እንግዲህ የፓትርያርኩንም አካሄድንም እንግዲህ
በዚህ ንግግራቸው ምክንያት ትንሽ ቅሬታ አታድሮባቸው አዲስ አበባ ተጠርተዋል የሚለው ዜና ሰምቼ ነበር። በነገራችን ላይ እኚሁ አቡነ አብርሃም ህዝቡ ቤቱ ሳይገባ በፊት እኔ አልነቃነቅም ብለው እዛው ባህር ዳር ውስጥ ህዝቡ በሰላም ቤቱ መግባቱን ሳረጋግጥ ነው የምነቃነቀው ብለው ከዛ በኋላ በእግራቸው ነው የሄዱት የሚል ቪዲዮ አይቻለሁኝ። እንግዲህ የሃይማኖት አባቶችም ከህዝባቸው ጋራ መቆም ሲጀምሩ ፈጣሪም ፊቱን አዙሯል ወደ ኢትዮጵያ ህዝብ ማለት ይቻላል። ባሁን እንደምናየው ከሆነ የሃይማኖት አባቶች ህዝቡ ራሱ ነው። ትናንትናውን ሰላማዊ ሰልፍ ላይ ከታዘብኩት አንዱ ምን ነው ወጣቶቹ ሴቶቹ ተቀላላ ድሮ አይታቸው ማጣቃቸው በሙሉ ተነክተው ተሰምቷቸው ለካ የሚወራው እውነት ነው፣ እኛ እኮ ዝም ብሎ ወሬ መስለናል፣ ለካ እንደዚህ ጨካኝ አረመኔ መንግስት ነው ብለው የተነሱ ይመስላል። እና ልፋት የታጋዮቹ ልፋት ከንቱ አልወደቀም። አምላክም የሃይማኖት መሪዎችም የህዝቡም ወጣቱም አሮጊቱም ሽማግሌውም እየሰማ ነው ማለት ይቻላል።
ከተ በትክክል ነው። ብፁዕ አብርሃም ይሄ አቡነ አብርሃም ይሄንን ተከትሎ ወደ አዲስ አበባ ተጠርተው ነበር። ያው በነጸ ምንም የዚህን አይነት የፖለቲካ ኢሹ አልተነሳም ነው የተባለው የውስጥ መረጃዎች እንደሚያመለክቱት። ግን ያንን ተከትሎ በኢትዮጵያ ዩኒቨርሲቲ ቦርድ ሊቀመንበርና ሚኒስትር የሆኑት ካሳ ተክለብርሃንና አንድ የወያኔ ሹም ሆኖ በግል ገብተው ፓትሪያርኩንም ሳቸው ነው ያንደጋግሩበት ሂደት እንደነበረ ነው የነበረው። ያው የመመቻመች ሁኔታዎችና ያው አልተመቸንም ማለት የገንተን ለማለት ነው። ግን በግልጽ
የተለመደው
ሂደት የለም
የተለመደው ነው።
ከዚሁ ሳንወጣ ወደ ደሴ ስንሄድ ከዚህ ቀደም ከተለመደው መልኩ ውጪ ማህበረሰቡ የኢትዮጵያን ባንዲራ አረንጓዴ ቢጫ ቀይ ይዞ በመውጣት ያው በቴክኒካል በሆነ ሜካኒዝም ማህበረሰቡ የህዝቡን ትክል እየደገፈ እንደሆነ ለማሳየት ተሞክሯል።
በመስቀል አደባባይ
መስቀል አከባበር ላይ አዎ ያው ያሁንምና እንደምናወራቸው በመስቀል ላይ ያሉ ሂደቶች ናቸው። ከዛም ኢሹ ሳንወጣ በ ፍቼ ሰላሌ ከሰማዕቱ አቡነ ጴጥሮስ መንደር ማለት ነው በሰሜን ሸዋ የስላሴ ሀገረ ስብከት ሊቃነ ጳጳስ በፍቼ ከተማ ልዩ ስሙ መንጠራ ተብሎ በሚጠራው የመስቀል አደባባይ ላይ ያደረጉት ንግግር ነው። በዛም ንግግር ላይ በዋናነት ማንኛውም ወላጅ ዳቦ ለሚጠይቀው ልጅ ድንጋይ፣ አሳ ለሚጠይቀው እባብ፣ እንቁላል ቢጠይቀው ይምረረው ብሎ እንባ አይሰጠውም፣ መንግስትም እንዲሁ እንደ አባት ነውና ልጆቹን ተገቢ መልስ ይስጥ ግድያ ይቁም ይል ግልጽ አቋም አሳይቷል። ይሄን እንግዲህ ስምናየው በተከታታይ የእምነት አባቶች በተለይ በአገሪቱ ውስጥ ላለፉት 40 አመታት ዝምታን የመረጡ የእምነት አባቶች ዝምታቸውን እየሰበሩ ከማህበረሰቡ ጎን በመቆም እግዚአብሔር የሚወደውን ስራ እየሰሩ ነው ያሉት።
ወደዛ የዝምታን ነገር ካነሳን አይቀርም ተቃውሞ ወይንም ደግሞ በግልጽ መናገሩ የበረታ ሄዷል የሚለው የፕሮፌሰር መስፍን አንድ ጽሁፍ ወጥቷል። አንድ ምንድነው የሚባለው ከዚህ በፊት ያደረጉት አይነት ስለሱ አጠራርገ
አዎ ወደዛ سنመጣ እንግዲህ ፕሮፌሰር መስፍን ከሰሞኑ ያወጡትና እጅግ በጣም ያነጋገረ ያለ ጽሁፍ አለ። ርዕሱ የወያኔ አገዛዝና ኢትዮጵያ ወደፊት በሚል ርዕስ ነው ያወጡትና በዋናነት የፕሮፌሰር መስፍን ይህን ጽሁፍ የሚያጠነጥነው የጊዜው አንገብጋቢ ጥያቄና በተለይ ደግሞ በኢትዮጵያና በቀሪው የትግራይ ማህበረሰብ ውስጥ ያለው ስሜትና አካሄድ ምን ይመስላል የሚለው ነው። በዚህም ሂደታቸው ላይ ትግራይ ማህበረሰብ በወያኔ ስርዓት ተጠቂ እንደሆነ በወያኔ ስርዓት ታፍኖ ያለ ማህበረሰብ እንደሆነና ያሉት ሁለት አማራጮች እንደ ተቀመጡለት አንዱም አማራጭ በዋናነት ህዝቡን የሚከተለው በቃኝ የሚለውን ትግል ተከትሎ ህዝቡ መከላከል፣
ሌላው የኢትዮጵያ ህዝብ የሚከተለውን ማለታቸው ነው። ኦኬ።
ሁለተኛው አማራጭ ደግሞ ወያኔን ተከትሎ እንግዲህ ወደማይቀጥ ካረደት አጠቃላይ
ውድቀቱ
ጉዞ
የፕሮፌሰር መስፍንን ካነሳ አይቀር ኢንተረስቲንግ የሚያደርገው ምንድነው ደርግ ሊወድቅ አካባቢም ተመሳሳይ 5 ነጥብ ያለው ጥያቄ አቅርበው ነበር። አሁንም ያንኑ አይነት ነው ያቀረቡትና አንዳንድ ሰዎች ምን ይላሉ እኚህ ሰውዬ መንግስታት ሊወድቁ ሲሉ መግለጫ ያወጣሉ ይሄ መንግስት ሊሆን መውደቁ ታይቷቸው ነው። የዚህኛውን ግን የሚሉት ምንድነው ወያኔ የሽግግር መንግስት ወይንም ደግሞ ያደረ መንግስት ይቋቋም ነው የሚሉት አይደለም?
በትክክል አዎ።
ይሄኛው ላይ ግን ወያኔ መኖር የለበትም ነው የሚሉት አጠራ አድርገው።
አዎ ምን መሰለ በወያኔ አስቸጋሪ ምርጫ ብለው አስቀምጡት ቦታ ላይ የተቆሙበት ሁኔታዎች አሉና ምናልባት ለግንዛቤ ያክል የመጨረሻውን አረፍተ ነገርና ሙሉ ፖይንቶቹን ተክሰን ዲስከስ እናደርግባቸዋለን አጠር ለማድረግ ሞክራለሁኝ። ዋናው ፖይንቱ እንደ ምርጫ ያስቀምጡት አንደኛ ነጻ የተወካዮች ምክር ቤት ተቋቁሞ ሙሉ ስልጣን ይረከባል እንዳማራጭ ማለት ነው። ሁለተኛ በስሩ እና በእሱ ተቆጣጣሪነት ከሁለት አመታት በላይ በማይቆይ የባለደራ መንግስት ያቋቁማል። ሶስተኛ የባለደራ መንግስት የሚቋቋምበትና የሚሰራበትን ህጎች ያወጣል። አራተኛ የወያኔ ባለስልጣኖች ከሂሳብ አዋቂዎችና ከህግ አዋቂዎች ጋር ሆነው የንብረታቸውን ጉዳይ ያጣራሉ። በዚህ ተግባር ላይ ከዓለም ባንክና ከተባበሩት መንግስታት አግባብ ያላቸው ድርጅቶች ከአሜሪካ፣ ከብሪታንያ፣ ከጀርመን፣ ከጃፓን፣ ከህንድ የተውጣጡ ባለሙያዎች እንዲማከሩ መጠየቅ ይቻላል የሚል ማንተና ሳይተዋል። ከዛ ተጣርቶ የተገኘው ሀብት ወይም የማይንቀሳቀስ ንብረት ተጨምሮ እንደሚከተለው ሊደለደል ይችላል ተብሎ ተጎጂ ይሆን በዚህ ስራ በዋናነት በዚህ ስርዓት ውስጥ ተጎጂ የሆኑት ማህበረሰቦች እንደነሱ እንዲሰጥ ወይም ፈንድ እንዲደረግና እንዲቋቋም መልሶ እንዲቋቋም ይደረግበትን ሂደት ለመጠቆም ነው የተሞከረው። በመጨረሻ ግን ዋናኛው ነጥብ የወያኔ መሪዎችና ካድሬዎች ወይም የቅርብ አገልጋዮች ለመጀመሪያው የክልልም ሆነ የአገር አቀፍ ምርጫ እንዳይሳተፉ በህግ ገደብ ይወጣባቸው የሚል አይነት አካሄድ ነው። በጣም የሚገርመው ግን የመጀመሪያ 3 ነጥቦቹ ምናልባት የወያኔ ስርዓት መምጣት አካባቢ የመጨረሻው እንት ላይ ፕሮፌሰር መስፍን ያቀረቡት የመፍትሄ ሐሳብ ነበር ለደርግ ስልጣን ማለት ነው። እና በጣም ነው ኢንተረስት ያደረገኝ ያንን ነገር ያያየሁበት በነበረበት ሁኔታ ላይ በአፕሪል 2000 በ1991 እንደ አውሮፓ አቆጣጠር ወይ በኢትዮጵያ አፕሪል 1983 ላይ ማለት ነው። አዎ እዛ ላይ የነበረው የ initiative to draft a peace plan in April 1991 ብለው ያቀረቡበት ሁኔታ ላይ ነው። ይሄ PDRE National Shango በሚባለው እንትላይ ሰሚት ላይ ኮሎኔል መንግስቱ ኃይለ ማርያም ያለም አቀፍ እንትኖችን ድጋፍ ለማግኘት እየተዘጋጁ ባለበት ሁኔታ ላይ ነበር እንዴ ይሄንን ሐሳብ ያቀረቡት። ባለ 5 ነጥቦች ነበር የቀረቡት።
ያን ጊዜም የቀረበው
የነበረው እንደመጀመሪያው እዚህ ጋር 11 አባላቶች ያሉት መፍትሄ አፈላላጊ ኮሚቴ ይቋቋም ነው። ሁለተኛ የባላ ይሄ መፍትሄ አፈላላጊ ኮሚቴው የባላ አደራ መንግስት ያቋቁማል። ከዛ ደግሞ ያ ባላደራ መንግስት የሀገሪቱ ሉዓላዊነትና ዲሞክራሲያዊ መብት በማስጠበቅ የተለያዩ ፓርቲዎች ነጻ የሆነ የክርክር መድረክና ፖለቲካ ለንትናቸውን አቋማቸውን የሚያሳውቁበት ሜካኒዝም መፍጠር ያመቻቻል። ከዛ እሱን ተከትሎ በምንድነው በህገ መንግስታዊ ስርዓትን በተከተለ መልኩ ነጻ ምርጫ እንዲካሄድ ያካሂዳል። በመጨረሻም በህዝብ የተመረጠው ማህበረሰብ ወይም ፓርቲ አግለ አገ ስልጣኑን ለሱ በማስረከብ ዲዞልቭ ያደርጋል የሚል ፖይንት ነው። ያንን ተከትሎ ኮሎኔል መንግስቱ ኃይለ ማርያም በጊዜው በከፍተኛ ተቃውሞ አቅርቦባቸው ነበር በፕሮፌሰር መስፍን ላይ። እንደውም ይሄን የፕሮፌሰር ማዕረግነት የሰጠውን ተቋም ማወቅና መጠይቅ ፈልጋለሁ የሚል ንግግር ሲያደርጉ በጊዜው በጣም ታዋቂና ጠንካራ ናቸው ተብሎ የሚታመኑባቸው ዶክተር ኃይሉ አርያ እሳቸው ናቸው ፕሮፌሰርን በመደ ገፍ ያንን የኮሎኔል መንግስቱ ኃይለ ማርያም ንግግር ተቃውሟል በግልጽ። ያንን ተከትሎ ፕሮፌሰር መስፍን ከፍተኛ በነፍሳቸው ላይ አደጋ ሊፈጠር የሚችል ችግር ተፈጠረበት ሂደት ነበረ። ግን እስካሁንም በህይወት አሉ።
ሰውየው አሁንም
ታሪክ እየደገመ
ራሷን ትደግማለችና እንደገና በእነዚህ ላይ በነገራችን ላይ ኢንተረስቲንግ ነገር ያን ጊዜም ደርግ አጣጥሎት ነበር የሳቸውን ጥያቄ ከጥቂት ጊዜ በኋላ ወደቀ። እነዚህም የሚቀበሉት አይመስለኝም ይሄንን። እነዚህ በተለይ የኢንዱመት 80 ሚሊዮን ህዝብ ካለ 99ን ገለው እነሱ አንድ ቢሆኑ እንኳን ስልጣን ላይ ለመቆየት ይታገላል እንጂ ስልጣንን እነዚህ የሚያውት እኮ መሰለ የነብርን ጭራ አይዙም ከያዙም አይለቁ ነው። ሳያስቡት ያንን የነብር ጭራ ይዘዋል። ያችን ለይዞ ለመቆየት ህዝቡን ይፈጩታል። አሁን እንደምሰማው ራትሪክቻ ነው ወደ 50 ሰው በሄሊኮፕተር ገለዋል የሚላል። አሁን ዜና ሰምቻለሁ።
በሰፊው እሱ ዜና ዘገባችን ላይ እንመጣለን። ምናልባት አጠር አድርገን ካለን ሰዓት አንፃር መረጃ ለመስጠት ያው የአቶ በቀለ ገርባ ሴት ልጅ ወያኔ ስራ ታፍና ተወስዳር ብሮዳ አዲስ አበባና የተወሰኑ ጥያቄዎች ማን ነው ፈንድ የሚያደርገሽ ከውጭ ገንዘብ ማን ነው የሚልክልሽ ምናምን እንዲሁ አይነት ጥያቄዎችን ጠይቀው መልሰው
የሚገርም የማፊያ ስራ እኮ ነው። የመንግስት አይደለም ገነ ስራ ሰው ከየመንገዱ ያፈነ እንትን የሚያደርግ ማፊያ ብቻ ነው። ቀጥል።
ያው ከዛው ኦሮሚያ ክልል ሳንወጣ ደግሞ ባሳለፍ ነው ሳምንት ውስጥ ትምርት ለመጀመር የተመከረበት ሂደት ነበር። በጣም የሚገርመው ያንን ትምርት መጀመር ተከትሎ ተማሪዎች ቀጥተኛ የመጀመሪያ ስራቸው ያደረጉት በሰላማዊ መንገድ ይሄንን ስርዓት መቃወም ነበር። እጃቸው ወደ ላይ በማድረግ በማጣመር ሶሊዳሪቲያቸውን ያሳዩበት አሁንም ስርዓቱን በቃኝ የሚል መልእክት ያስተላልፉበት ሳምንት ሆኖ ነው ያለፈው። ይሄም ለውያኔ ሲፈራውና በቃ ሲፈራ ሲቸር የነበረው አስተማሪዎችን ሰብስቦ ብዙ ቃል ሲገባ የነበረው ግን ኢንሪስፖንስ ስቱዳንት ወይም መልስ ያገኘበት ከፍተኛ ድንጋጤ ውስጥ የከተተበት ሂደት አለ። ሲፈራ የነበረው ነገር መጥቷል። ያ ነው ያለው።
አድማጮቻችን እንግዲህ ይሄንን በኦሮሚያ ውስጥ የወጣቶች ትምህርት በሚጀመርበት ጊዜ እጃቸውን አጣምረው ወደ ላይ አድርገው ያሳዩትን ተቃውሞ በተመለከተ በስዊድን ፓርላማ ውስጥም ይሄው ጉዳይ ታይቷል። እሱን በተመለከተ ከአንድ ከግማይ ሰዓት በኋላ ይሄንን በስዊድን የፖለቲካል ማዕከል ውስጥ የኢትዮጵያን ችግር በአደባባይ ያወጣውን አንደሽ አስተርበሪን ይዘንላችሁን ቀርባለን። አሁን ለዚህ ፕሮግራም ወደ ግሩም ወስዳችኋለሁ።
እንደምን አርፍዳቸው ለአድማጮች 11 ሰዓት ሆኗል ከረፋዱ። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በስቶኮልምና አካባቢዋ የሚኖሩ ኢትዮጵያውያን ትናንት በስቶኮልም ከተማ እጅግ ደማቅ የተባለለትን ታላቅ የተቃውሞ ሰልፍ አካሄዱ። የወያኔ ፋሽስታዊ አገዛዝ በአማራ፣ በኦሮሚያ፣ በኮንሶ እንዲሁም በመላ ኢትዮጵያ በሰላማዊ ተቃዋሚዎች ላይ የፈጸመ ያለውን ግድያ በጥብቅ አውግዘዋል፣ ኮንነዋል። በስቶኮልም የተቃውሞ ሰልፍ ታሪክ ከረጅም ዓመት በኋላ ወደ ሺህ የሚቆጠር ሰልፈኛ ሲገኝ የመጀመሪያ መሆኑም ተዘግቧል። የትናንቱ የተቃውሞ ሰልፍ እንደ ወትሮ በአንድ ቦታ የተወሰነ ሳይሆን መነሻውን በስቶኮልም ከተማ ልዩ ስሙ ካርላ ፕላን ተብሎ ከሚጠራ ቦታ በመነሳት በርካታ ዋና ዋና መንገዶችን አቆራርጦ ከአንድ ሰዓት ጉዞ በኋላ ኦስተርማልምቶሪ በሚገኘው ሆምሌ ጎርደን ማሰረጊያውን አድርጓል። የትናንቱ ታላቅ የተቃውሞ ሰልፍ የተጠራው በቅርቡ በተቋቋመው ግብረ ኃይል ሲሆን በዚህም ስብስብ ውስጥ በርካታ የተለያዩ ኢትዮጵያን ኮሚኒቲዎች ያቀፈ ሲሆን የኦሮሞ፣ የኡጋዴን፣ የአፋርና ሌሎችም ይገኙበታል። በዚህ ተቃውሞ ሰልፍ ላይ በርካታ መፈክሮች የተሰሙ ሲሆን የአማራ ደም የኛ ነው፣ የኦሮሞ ደም የኛ ነው፣ የመላው በመላው ኢትዮጵያ የሚፈሰው ደም የኛ ነው፣ ደም የኛም ደም ነው የሚል መፈክር ተሰምቷል። በዚህ ታላቅ የተቃውሞ ሰልፍ ከፍተኛ ትኩረት ከሳቡት ትዕይንቶች መካከል ሰልፈኛው በተለይ በኦስተርማን ሞቶሪ በሚገኘው የኢትዮጵያ ኤምባሲ አካባቢ ሲደርስ ከፍተኛ ጩኸቱን አሰምቷል። የነበረው ሁኔታ ይሄን ይመስል ነበር። የስዊድን የፖሊስና የደህንነት ሰራተኞች ኤምባሲውን በርና አካባቢ ዘግተው ከፍተኛ ጥበቃ ማድረገዋል። በፕሮግራሙ መገባደጃ የኮሚኒቲ ተወካዮች ባደረጉት ንግግር የወያኔ ከፋፍለ ገዛው ከዚህ ወዲያ እንደማይሰራና ማብቃቱን በመግለጽ ሁሉም ኢትዮጵያዊ በመተባበር የወያኔን ገባ ተማሪት ማፋጠን እንዳለበትም ገልጸዋል። ይህ በእንዲህ እንዳለ የስዊድን የፓርላማ አባልና በፓርላማ የውጭ ጉዳይ ኮሚቴ አባል የሆኑት ሚስተር አንደርስ ኦስትበሪ ባለፈው ሐሙስ በስዊድን ፓርላማ በተካሄደ የጥያቄና መልስ ውይይት ላይ ለስዊድን የልማት ሚኒስትር ኢዛቤላ ሎፈን የኢትዮጵያውያን የተቃውሞ ምልክት በሆነው እጅ በማጣመር ምልክት በመጠቀም እንደጠየቁት ስዊድን በየዓመቱ ለኢትዮጵያ የምትሰጠው 300 ሚሊዮን ክራውን ለኢትዮጵያውያን ጥቅም እየሰጠ ባለመሆኑ የስዊድን መንግስት በአንጻሩ ይህንን ገንዘብ ዲሞክራሲን ለማምጣት ለሚታገሉ ኢትዮጵያ ነጻነት ኃይሎች እንዲሰጥ በይፋ ጠይቀዋል። ሚስተር አንደርስ በማከልም እንዳሉት የኦሎምፒክ የብር ሜዳሊያ ተሸላሚ ፈይሳ ሌሊሳ ከኢትዮጵያው ነገኖቹ ጎን በመቆሙና የተቃውሞ ምልክት በማሰማቱ ብቻ ሊገደል ወይም ሊታሰር እንደሚችል ተናግሯል። አሁን በመላው ኢትዮጵያ ከባድ ዘባይ ተቃውሞ አለ። ይሁንና ይህን ለማፈን መንግስቱ ከፍተኛ ወታደሮችን በማሰለፍ ሰላማዊ ተቃውሞዎችን እየፈጀ መሆኑን በይፋ በመናገር ጥያቄያቸውን ለዓለም መልስ የሰጡት የልማት ሚኒስትሩ እንዳሉት በኢትዮጵያ ያለው አለመረጋጋት እንደሚያሳስባቸው በመግለጽ ይሁንና ኢትዮጵያ የረጅም ጊዜ የስዊድን የልማት አጋርና እርዳታ ተቀባይ ጋር መሆኗን ገልጸው ይህም ገንዘቡ በተለይ በህፃናት በሴቶችና በመልሶ ማቋቋምና ስራ ፈጠራ እንዲሁም ኢትዮጵያ በተደጋጋሚ በድርቅ የተጎዳች ሀገር እንደመሆኗ ለዛ አገልግሎት እንደሚውል ጠቅሰዋል። በመጨረሻ መንግስታቸው ከኢትዮጵያ ባለስልጣናት ጋር እየተወያዩ እንደሆነም ተናግረዋል። ሚስተር አንደርስ ስቶርበሪ በፓርላማ ለ ሊያሰሙት ንግግርና መልሱ ይሄን ይመስላል።
Jag kommer tillåta två ytterligare frågeställare. Det är Jonas Jakobsson Görtler, och om inte han är i salen så är det Lotta Olsson som får ställa frågan, och sist kommer Johan Andersson, Socialdemokraterna. Varsågod, Anders Österberg.
Tack, herr talman. Min fråga riktar sig till biståndsministern. Kanske kommer jag att mördas, sa den etiopiska OS-löparen Fayisa Lilesa när han höjde och korsade armarna. Han gjorde en solidaritetshandling och en gest till stöd till dem som dödas och fängslas efter protester mot den etiopiska regimen. Han ställer sig därmed i raden av de människor som riskerar sitt eget liv för att ge uppmärksamhet till vad det är som händer i Etiopien just nu. Men vad är det då som händer i Etiopien? Det pågår för tillfället ett öppet uppror i landet. Civila protester möts med artillerield. Sverige ger 300 miljoner kronor i bistånd till Etiopien, förvisso inte direkt till regimen, men ändå. Därför frågar biståndsministern om hur hon ser på den våldsamma utvecklingen i Etiopien och om biståndsministern ser någon möjlighet till att använda en del av biståndet för att bygga upp en demokratisk opposition i landet. Tack.
Tack, statsrådet Isabella Lövin, varsågod.
Tack, herr talman, och tack Anders Österberg för frågan. Ja, regeringen delar absolut den oro som Anders Österberg ger uttryck för när det gäller utvecklingen i Etiopien och de våldsamheter som har skett i en del av landet. Mer än 400 dödade har vi sett i protester mot en landreform. Och det är riktigt, Etiopien är ett av våra äldsta biståndsländer och vi jobbar väldigt mycket med att stärka civilsamhället och demokratiska krafter, och det är en del av vårt bistånd. Den andra delen handlar också om att hjälpa till att människor, framförallt kvinnor, ska kunna hitta ekonomisk sysselsättning. Så får man se det här också i ljuset av El Niño och den svältkatastrof som har drabbat landet under det senaste året på grund av den fruktansvärda torkan. Vi för en kontinuerlig dialog med Etiopiens regering kring det här, och vi har också mycket starkt understrukit vår oro för den här utvecklingen och för en dialog kring de här frågorna.
Nästa frågeställare är Lotta.
Even dindalle በኢትዮጵያ ከፍተኛ ረብረብ የስዊድን ፖለቲከኞች የኢትዮጵያን ጉዳይ በይፋ ማንሳታቸውን ተከትሎ በኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት ተዛዝ ሁለት ከፍተኛ የስዊድን ባለስልጣናት በስዊድን ስቶክሆልም በሚገኘው የኢትዮጵያ ኤምባሲ መጥራታቸው ተነግሯል። ለጊዜው ሰማቸው እንዳይገለጽ የፈለጉት እነዚህ የስዊድን ከፍተኛ ባለስልጣናት ለኢትዮጵያ ድምጽ ሬዲዮ እንደገለጹት አሁን የኢትዮጵያ ጉዳይ በስዊድን ከፍሎ መሰማቱን መንግስቱ እንዳልወደደው ጠቅሰው ከውይይቱ በኋላ የሚሉት ነገር እንዳልገልጸዋል። በሌላ ዜና የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤት ሰሞኑን ባወጣው መግለጫ ባለፈው ወር በአውሮፓ አሜሪካ በሚገኙ ኤምባሲዎች ላይ ጉዳት መድረሱንና ይህን ተከትሎም የኢትዮጵያ ውጭ ጉዳይ መስሪያ ቤት የተለያዩ ክሶችን ለመንግስታትና በአመጹ ተሳትፏል ባላቸው ግለሰቦች ላይ ክስ መመስረቱን የውጭ ጉዳይ ሚኒስቴሩ ቃል አቀባይ አቶ ተወልደ ሙልጌታ ለሀገር ውስጥ መገናኛ ብዙሃን ገልጸዋል። ይህን ተከትሎ ጥያቄ ያቀረብንላቸው በስዊድን ግብረ ኃይል አባላት እንዳሉት የስዊድን ፖሊስ በትክክልም እንደጠራቸው ገልጸው ይሁንና በኤምባሲው በኩል ለአባላቱ የቀረበው ክስ ኤምባሲውን በተቆጣጠራቸው ጊዜ ባለኮከብ ባንዲራ ወስዳቸዋል የሚል ብቻ መሆኑን ጠቅሰው ለጥያቄውም ተገቢው ምላሽ መስጠታቸውን ገልጸዋል። ፖሊሶችና የግብረ ኃይሉ አባላት በተቃውሞ ዙሪያ መግባባት ላይ መድረሳቸውም ሲነገር የግብረ ኃይሉ አባላት እንደሚሉት ከዚህም በሰፋ ሁኔታ በቀጣይ በኤምባሲው ላይ በሚወሰደው እርምጃ እየመከሩ መሆኑን ገልጸዋል። በኦሮሞ ህዝብ ዘንድ በከፍተኛ ሁኔታ የሚከበረው የኢሬቻ በዓል ዛሬ በደብረ ዘይት ቢሾፍቱ በሚሊዮን የሚቆጠሩ የኦሮሞ ተወላጆች በከፍተኛ ድምቀት እያከበሩ ሲሆን የወያኔ ተላላኪ የሆነ ኦህዴድ ፕሮግራሙን ለፕሮፓጋንዳ ለፖለቲካ ፍጆታ ለማዋል ቢሞክርም አብዛኛው ታዳሚ ከፍተኛ ተቃውሞ እያሰማ ይገኛል። ከበዓሉ አከባበር በፊት በርካታ የጋዚ ሰራዊት በቢሾፍቱ ቢሰፍርም ተቃውሞ ማስቆም እንዳልቻለም ተገልጿል። የባንዲ እንዳለ አምስት አውቶቡስ ሙሉ ከጎንደር ከጎጃም ምንጃር ወሎና ከሌላዎችም ቦታ የመጡ የተሰባሰቡ አማሮች የኢሬቻን በዓል ለማድመቅና አብሮነት ለማክበር ቢሾፍቱ ደብረዘይት መግባታቸው ተነግሯል። ወደ ቢሾፍቱ ለመግባት እንደማይችሉ በወታደሮች ቢነገራቸውም በግድ ጥሰው መግባታቸው ተሰምቷል። ሞረሽ ወገኔ የአማራ ድርጅት የአማራ ድምጽ የሬዲዮ ፕሮግራሙን ወደ ኢትዮጵያ ማሰራጨት ጀመረ። እንደ ድርጅቱ ገለጻ ከሆነ ከፍተኛ ዝግጅትና ጥረት በኋላ የአማራ ድምጽ ሬዲዮ ኦን በመሆኑ ለደጋፊዎቹና ለአባላቱ ደስታውን ገልጿል። ይኸው የአማራ ድምጽ ሬዲዮ በ3 ቀናት ማለትም ሰኞ፣ ሮብና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት የአንድ ሰዓት ፕሮግራሙን ያሰራጫል። ፕሮግራሙ የሚተላለፍበት ፍሪኩዌንሲ በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ መሆኑንም አክሎ ገልጿል። የአማራ ህዝብ ያደረገ ያለውን ተጋድሎ መሪና መስራች እንደሆኑ ዋና መሪ እንደሆኑ የሚታመኑት ኮሎኔል ደመቀ ዘውዴ በሽብርተኝነት ወንጀል ተከሰዋል። ጎንደር ፍርድ ቤት የቀረቡት በእግት ላይ የሚገኙት ኮሎኔል ደመቀ ዘውዱ ሰሞኑን ፍርድ ቤት በድብቅ ማቀረባቸው የታወቀ ሲሆን የሽብርተኝነት ክስም እንደተከፈተባቸው ታውቋል። የወልቃይት ጠገዴ አማራ ማንነት አስተባባሪ የሆኑት ኮሎኔል ደመቀ በመከላከያ ሰራዊት ውስጥ ለበርካታ ዓመታት ያገለገሉ መሆናቸው የታወቀ እርሳቸውን በሽብርተኝነት መክሰስ ፈጽሞ ተቀባይነት የሌለው ነገር ነው በማለት የጎንደር ከተማ ነዋሪዎች የባዴን ከፍተኛ ባለስልጣናትን በተገኙበት ተናግረው ነበር። የህዝቡ ጥያቄ ወደ ጎን ተብሎ ኮሎኔል ደመቀ በሽብርተኝነት ወንጀል መከሰሳቸው ትክክል አይደለም፣ ክሱንም እስከመጨረሻው እንቃወማለን በማለት በፍርድ ቤት የተገኙ የከተማ ነዋሪዎች ተናግረዋል። ኮሎኔል ደመቀ ለጥቅም 3 ተለዋጭ ቀጠሮ እንደተሰጣቸው ታውቋል። በሌላ ዜና የክልሉ መንግስት እንዳለው ኮሎኔል ደመቀ ዘጉዱ ጉዳይ እስከመጨረሻው በጎንደር እንደሚታይ አስታውቋል። በሌላ በኩል ግን አሁንም በክልሉ በርካታ ወጣቶች እየተያዙ ሲሆን በብርሸለቆና በሚኒሻንጉል ጫካዎች ታስረው የሚገኙ በብዙ ሺህ የሚቆጠሩ ወጣቶች በከፍተኛ ስቃይ ውስጥ ሲሆኑ አንዳንድ ወጣቶችም ስቃዩን መቋቋም ተስናቸው ህይወታቸው እያለፈ መሆኑንም በየጊዜው የሚወጡ መረጃዎች ያመለክታሉ። በሌላ ታጅና 140 የሚሆኑ የወያኔ ወታደሮች ስራቱን ከርተው የህዝቡን ትግል መቀላቀላቸው ተነገረ። እነዚሁ ወታደሮች መቀመጫውን ከጎጃም ቻግኒ ካደረገው የወታደራዊ ማዕከል ጠፍተው የህዝባዊ ትግሉን መቀላቀላቸው ተዘግቧል።
በቤንሻንጉል ጉሙዝ በተቀሰቀሰ ግጭት 8 የጸጥታ ኃይሎች ተገለዋል። በቤንሻንጉል ጉሙዝ ክልል ሰርቀሌ ተብሎ በሚጠራው አካባቢ በነዋሪዎችና በመንግስት የጸጥታ ኃይሎች መካከል በተቀሰቀሰ ግጭት በትንሹ 8 የጸጥታ ኃይሎች መገደላቸው ተዘግቧል። የመንግስት የጸጥታ ኃይሎች የተገደሉት በስፍራው ወርቅ ለማውጣት በሚል በቅርቡ ከ1000 በላይ የትግራይ ተወላጆች መስፈራቸውን ተከትሎ በተቀሰቀሰ አለመግባባት መሆኑ ተነግሯል። በዚሁ ግጭት ከተገደሉት የጸጥታ ኃይሎች በተጨማሪ ከ20 እስከ 30 የሚደርሱ ሰዎች ጉዳት እንደደረሰባቸው የቤንሻንጉል ህዝብ ንቅናቄ አመራር ገልጸዋል። የንቅናቄው ሊቀመንበር አቶ ዮሴፍ ሐሚድ ናስር በቅርቡ በአካባቢው ያለን የወርቅ ሀብት ለማልማት በሚል ከትግራይ ክልል የመጡ ወታደራዊ አመራሮችና ሌሎች አካላት በጊዛን ሸርቆሌ መስፈራቸውም ተዘግቧል። በአካባቢው ተካሂዷል ያሉትን ህገወጥ ወረራ ተከትሎ በነዋሪው ዘንድ ቁጣ መቀስቀሱንና ሰፋሪዎችን ቦታውን ለመልቀቅ ፈቃደኛ ባለመሆናቸው ባለፈው ረቡዕ ግጭት መቀስቀሱን ገልጸዋል። በነዋሪዎች የወርቅ ሀብት ያለበትን ይዘው በሚገኙ አካላት ዘንድ በተፈጠረው ግጭት ወተንሹ 8 የጸጥታ ኃይሎች መገደላቸውና በአካባቢው ውጥረት እስካሁንም ድረስ እንደሰፈነ ተዘግቧል። በጢስ አባይ አንድ የፖሊስ አባል እስረኛ ይዞ ሲሄድ ተገሏል። በምዕራብ ጎጃም ዞን በጢስ አባይ ከተማ አንድ ፖሊስ በእስር ላይ የነበረን ወጣት በህዝብ ትራንስፖርት ወደ ባህር ዳር በመውሰድ ላይ ያለ ሁለት ወጣቶች ወደ አውቶቡስ በመግባት ከከተማው ወጣ እንዳሉ ፖሊሱን በጩቤ በመውጋት ገለው እስረኛውንና የፖሊሱን የጦር መሳሪያ ይዘው ማምለጣቸውን የዓይን እማኞች ተናግረዋል። ጥቃቱን ያደረሱ ሰዎች ለመያዝ በርካታ ወታደሮች ወደ አካባቢው ተሰማርተው ህዝቡን እያሰቃዩት እንደሆነም ከስፍራው የደረሰ መረጃ ያመለክታል። አድማጮች አሁን የደረሰን ሰበር ዜና አለን። ዛሬ በደብረዘይት ከተማ የተከበረ ባለው ታላቁ የኢሬቻ በዓል ላይ የአጋዚ ክፍለ ሰራዊት በበዓሉ ድምተኞች ላይ በምድርና ከአየር በሄሊኮፕተር በመታገዝ በከፈተው ጥቃት እስካሁን 56 ያህል ሰዎች መገደላቸውና በርካቶች መቁሰላቸውን መገናኛ ብዙሃን እየዘገቡ ነው። የሳምንቱ ዜና በዚሁ ተጠናቋል።
አድማጮቻችን በመከታተል ላይ የምትገኙት ከዚህ ከስቶኮልም የተላለፈው የኢትዮጵያ ድምጽ ሬዲዮ ነው። ከጥቂት ደቂቃዎች በኋላ የስዊድን የፓርላማ አባል የሆኑት ሚስተር አንደርስ ኦስትበር ይቀርባሉ። እስከዛ ድረስ አጠር ያለ የሁድ ጨዋታ ፕሮግራም በብሩክ በረከት ቀጥሎ ይሰማል።
ሰላም ጤና ይስጥልን የኢትዮጵያ ድምጽ ሬዲዮ አድማጮች። አሁን የሁድ ጨዋታ ፕሮግራም ተጀምሯል። ለዛሬ አጭር የሁድ ጨዋታ ፕሮግራም አዘጋጅተንላችኋል። ከፕሮግራማችን ጋር አብራችሁን ቆዩ። ጉልቻ ህዳሴ። እናቴ ብዙ ጊዜዋን እንደ ብዙ እናቶች ማድቤት ነበር የምታሳልፈው። አንድ ቀን የሆነ ነገር ልትጥድ ጉልቻ ታስተካክላለች። ጉልቻ ለማታውቁ አንድ አንድ የስቶኮልም ልጆች ጉልቻ ምድጃ ላይ ዙሪያውን ተቀምጠው የሚበስለውን ነገር ላያቸው ላይ የሚቀመጥባቸው የተጣደውን ከእሳቱ ከፍ አድርገው የሚይዙ ሶስት ድንጋዮች ናቸው። ማንኛውም ድንጋይ ጉልቻ ሊሆን አይችልም፣ ምክንያቱም እሳት ሲበዛበት ሊፈነዳ ይችላል። ጉልቻ ለመሆን መጀመሪያ ከሌሎቹ ጉልቻዎች ጋር በመጠን በጥንካሬ እኩል መሆንና በጋራ እሳቱንም የሚጣድበትንም ክብደት መሸከም መቻል ሲከተል እሳት የመቋቋም አቅም እንደ መስፈርት ነው። እና ያን ቀን እናቴ የጣለችውን ድስት በአንድ በኩል አዘነበለባት። አሰበችና ጉልቻዎቹን ቦታ ቀያየረች። ግን አሁንም ድስቱ ወደ ሌላ አቅጣጫ አዘነበለ። አሁንም አቀያየረች፣ ለውጥ የለም። አንዱን ጉልቻ አንስታ ቦታ ስትቀይር ጥሞናዋንና ማሰላሰሏን ብታዩት ምድጃ ላይ በጉልቻ ጀዘ ምትጫወት ትመስል ነበር። በመጨረሻ እንዲያለች፣ ቦታ ማቀያየሩ ዋጋ የለው። አንዱ ጉልቻ ከሌሎቹ በመጠን ስላነሰ መቀየር አለበት። ሌላ ጉልቻ ተቀየረ። ግን ችግሩ ያው ሆነ። እናቴም ማለች፣ አዲሱ ጉልቻ ከሌሎች ከፍ ያለ ሆነ። ስለዚህ ደስቶ አልተመቸውም። ዛሬ ላይ ምን ገባኝ? ትልቅነትን፣ ኃያልነትን፣ ጉልበትን ካለቦታው መጠቀም ውጤቱ ችግር ነው። ትንሽነትን ለሁኔታው አለመመጠንን እያወቁ የግድ ለቦታው ከኔያ ወዲያ ማለትም ለአከባቢው ችግር ለጋራ አላማን ጠንቅም። ስለዚህ የምንሸከመውን የጋራ ኃላፊነት ወደ አንድ በኩል ባላል ባዘነበለ ቁጥር ያንኑ ጉልቻ ቦታ ማቀየር ችግሩ በሌላ አቅጣጫ እንዲከሰት መፍቀድ ነው። አዲስ የተጣለበትንም ሸክም ከሌሎች ጋር ተባብሮ መሸከም የሚችል ጉልቻ የጣድ ነውን ቶሎ ለማፍሰል አይነተኛ መፍትሄ ነው። መልካም እለተ ሰንበት ቅምሻ አሌክስ አብርሃም።
I'm on one now.
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ኢትዮጵያ ድምጽ ሬዲዮ ከቀኑ 4 ሰዓት እንደ ኢትዮጵያ አቆጣጠር እስከ 6 ሰዓት ድረስ በዘወትር እሁድ የሚያስተላልፈው ፕሮግራም እንደቀጠለ ነው። አሁን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ከኛ ጋራ አንደሽ አስተርበሪ ይገኛል። ካንደስ አስተርበሪ ጋራ ሰሞኑን በስቶክሆልም በስዊድን ፓርላማ ውስጥ ስላደረገውና በጠቅላላው ስለ ኢትዮጵያ የፖለቲካ ሁኔታ የሱን አመለካከት እንዲያካፍለን ጋብዘናል። አብዛኛው ኢትዮጵያ የሚያቅ መስናል በተለይ በስቶክሆልምና በአካባቢው የሚኖሩ ኢትዮጵያኖች አንደርስ አስተርበሪ የስዊድን የሶሻል ዲሞክራቲክ ፓርቲ ማለትም ስዊድንን የሚያስተዳድረው መንግስት ፓርቲ የፓርላማ አባልና የፓርላማው የውጭ ጉዳይ ንዑስ ኮሚቴ አባል ነው። ከሱ ጋር የኢትዮጵያ ወዳጅ እንደመሆኑ መጠን ብዙ ነገሮችን ስለ ኢትዮጵያ ያቀርባል። ከሱ ጋር ውይይት እናደርጋለን። ሄ አንደሽ
ሄ
አልትቬል መደይ
ይወል ጋታክ ጋታክ ቢ ሆር የነራው ሲስተ ፊና ሶማርስዳግና ሃሪ ሰሪና
ለሄ ዴ ፊንት ቬደር ዋ
ኡቱሊ ወከት
አዎ ዲ du vet väl att jag är illa tvungen att översätta även om de flesta av etiopierna som bor i Sverige med omnejd kan svenska, men det finns ju lyssnare utanför den här avlånga landets gränser som inte förstår svenska, så jag kommer att emellanåt absolut, översätta absolut. På amharinga. Är det okej? Okay? Anders?
Ja, jag med dig.
Bra. Berätta. Nu har vi fått veta att du har i svenska riksdagen gjort precis som den etiopiska kände atleten Lelisa Feisa och ställt fråga till biståndsministern. Berätta, vad är det som gjorde att du gjorde sånt engagemang och varför gjorde du det?
Först och främst vill jag säga att jag är väldigt tacksam för alla de som har stöttat och delat på Facebook framförallt, men även på Twitter det budskapet som jag skickar fram. Jag känner oerhört stor värme och engagemang från det etiopiska civilsamhället. Vill du översätta det här så kan jag passa det här så länge.
Okej. በመጀመሪያ ይሄን አስተላልፈልኝ ነው የሚለው የጠየቀው ጥያቄ አንደሽን ለምንድን ነው እንደ ታዋቂው የኢትዮጵያ አትሌት እንደ ለሊሳ ፈይሳ ጅህን ወደ ላይ አጣምረህ ፓርላማ ውስጥ ለእርዳታ ሚኒስትሯ እንዲህ አይነት ጥያቄ ልታቀርብ ለምን አደረግ? ምንድነው ምክንያቱ ብለም ስለው በመጀመሪያ ከፍ ያለ ምስጋና አቅርብልኝ ለኢትዮጵያኖች በሙሉ ድጋፍ ላሳዩኝ ያንን የኔን መልእክት በትዊተርም ሆነ በፌስቡክ በተደጋጋሚ ዴላ ያደረጉ ያሰራጩ እንዲታወቅ ላደረጉልኝ ኢትዮጵያኖች ከፍ ያለ ምስጋና አቀርብልኝ ይላል። አንደሽ ዴቦራ ኢትዮጵያ ሶምስ ከተታካ ዴ ኢንትዱ ሶምስ ከተታካ ኢትዮጵያ ና ዴዩ ዴራስ ፋል ሶም ዱ ሃታጊት ኡፒ ዴ ስቬንስካ ሪክስዶገን መን ሁርሶም ሁርሶም በረታ ኮርት ቫርፈ ዱ ዩ ዴዲያ ቦሆ ዱ ሜ ኢትዮጵያን ኦዮራ
Alltså det är så att jag blev påtalad från det etiopiska civilsamhället i Sverige om vad som pågår i Etiopien. Och det har varit en ganska lång process under ganska lång tid också. Och Etiopien och Sverige har en lång tradition och ett långt samarbete med andra. Etiopien var det första biståndslandet med Sverige. Men nu har vi sett en utveckling sedan förra hösten där utvecklingen är oerhört våldsam. Och egentligen så gjorde jag egentligen bara det som varje människa bör göra. Mm. Och när vi då ser att något sånt här händer, då måste man ställa sig frågan, vad är det som händer? Och hur är vi involverade? Så det var det jag gjorde. Jag gjorde det som väntade sa mig. Jag ställde en fråga till ministern. Och hur hon ser på den våldsamma utvecklingen i landet. Och dels då, hur vi ser på kopplingen mellan det svenska biståndet till Etiopien. Och om man kan koppla det till demokratisk utveckling i landet. Och i så fall hur.
Vad svarade hon då?
Jag har i efterhand, det finns på riksdagens hemsida, så kan man lyssna igenom svaren. Och jag har i efterhand lyssnat igenom svaret som hon gav mig. Jag tycker nog att hon gav ett rätt bra svar, måste jag säga. För hon sa att hon var väldigt oroad över situationen i landet. Hon sa också att hon ska påtala det här för regimen nästa gång de träffas. Och vi träffar ju etiopiska regeringen regelbundet, svenska etiopiska regeringen. Då ska de påtala våldet. Och även så sa hon att det svenska stödet går i mångt och mycket till etiopiska civilsamhället. Bland annat har man ett projekt som handlar om att kvinnor ska gå från sysslöshet till försörjning. Men även att även lovar att kolla då på hur man kan koppla biståndet till att bygga upp en mer demokratisk infrastruktur. Och där antar jag att där får man, vi från svensk sida, alltså från den folkliga representationen, alltså vi i riksdagen vill pressa på också där. Så att det verkligen blir också så som hon säger, att man kopplar det mer åt att bygga upp en demokratisk struktur. För jag tror att i dagsläget är det svårt att göra det i Etiopien. Jag tror att man måste börja dels i, men också utanför att samla de olika grupperna.
Okej. Okay. Du menar den demokratiska oppositionen?
Jag menar den demokratiska oppositionen, ja.
Okej.
Okay. Inte bara, alltså det är inte bara, då menar jag inte bara de politiska partierna, utan jag menar, jag tror att man måste ta ett brett grepp. Alltså det är bra att man är inne och jobbar med civilsamhället i Etiopien idag. Det är jättebra.
Ja.
Men jag tror också man måste jobba med de politiska partierna. Och okay. Man måste även jobba med alla partier som jobbar för hela Etiopien.
Okay.
Och även att man jobbar med granskande funktioner som media, journalister och de biten också. Som man även bygger upp. Alltså en demokratisk infrastruktur över ett brett fält. Det har Sverige gjort i många andra länder. Jag ser inte varför det skulle vara ett problem att göra motsvarande i Etiopien.
Okej. Okay. Låt mig översätta. ለምንድን ነው ይሄንን አክሽን ልትወስድ የተገደድከው ያደረግከው ምን አገናኛ አንተ ከኢትዮጵያ ጋር ብለህ ለጠየቅ ነው የተከበረ አንደርሻለን ምንድን ነው ኢትዮጵያ ከ30 አመት በላይ የግንኙነት አላት በተለይ በርዳታን በተመለከተና ብዙ የብዙ አመት ከ30 አመት በላይ በብዙ አመቷ የኢትዮጵያ እና የሱዳን ግንኙነት አለን ከዛ በተረፈ ግን ኢትዮጵያኖች አንዳንድ ኢትዮጵያኖች ይሄን ጉዳይ በካለፉት ቅርብ አመታት ወዲህ የሚደረገውን ግድያ ጭቆናና ሁሉ ነገር ኢንፎርም ያደርጉን ነበርና ይሄ ነገር ምንድነው ይሄ ነገር መደረግ የለበትም በሚል እንደማንኛውም ዜጋ እንደማንኛውም ሰው ይሄ ነገር ይመለከተኛል ብዬ ነገሩን በተለይ ስላስረዱኝ የተወሰኑ ኢትዮጵያኖች ያን ነገር ከንክኖኝ ለማንሳት ተገደድኩና ለውጭ ለእርዳታ ሚኒስቴር ያቀረብኩላት ጥያቄ ምንድነው የሚደረገው ገንዘቡ ለማን ነው የሚሰጠው ኢትዮጵያ ውስጥ እንዲህ አይነት በደል ይሰራል ምንድነው የምናደርገው ለምንድነው ለዲሞክራቲክ ተቃዋሚው ድርጅቶች እርዳታ የማይደረግላቸው ለሲቪል ሶሳይቲው ለጋዜጠኞች ተቀላላ ለዲሞክራቲክ ፎርሶቹም የማይረዳበት ምክንያት ነው ምንድነው ብዬ ለጠየቅኩላት ጥያቄ የሰጠችኝ መልስ በፓርላማው ዌብሳይት ላይ ተቀምጧል ጥሩ መልስ ነው የሰጠችኝ ነው የሚለው እንደ አምንደሻባባል አንደኛ ምን ሰጠው ገንዘብ እሷ እንዳለችው ከሆነ ለሴቶች የኢትዮጵያ ሴቶች በተለያዩ ሙያዎች እንዲሰለጥኑ ለማድረግና ለመንግስት ብቻ ሳይሆን ለሲቪል ሶሳይቲው እንዲደርስ ለማድረግ ነው ምንሞክረው በተጨማሪ ግድያውን ምንም በተመለከተ እየተመለከትን ነው እያየን ነው በተደጋጋሚ ከኢትዮጵያ መንግስት ጋር ያለውን ግንኙነት ባለን ግንኙነት መስረት እነዚህን ጥያቄዎች እያነሳንላቸው ነው አሁንም እናነሳለን ወደፊትም እናነሳለን ነው ያሉት እኛም ደግሞ በፓርላማው በኩል ያለን ፍላጎት ይሄ እርዳታ ለተለያዩ የሲቪል ሶሳይቲዎች ለጋዜጠኞች ለሚዲያ ለዲሞክራቲክ ድርጅቶች በተለይ በአጠቃላይ ለኢትዮጵያ ህዝብ ለሚሰሩ ድርጅቶች በሙሉ እንዲደርስ ለማድረግ ነው የምንሞክረው ይላል ቦ ኤደ ደን ሪአክሽን ዱ ፊክ ኦፍ አንድራ ፖለቲከር ኢስቫርየ ሶም ኢንተርቪስት ኖት ኦም ሲቱዋሽን ኢን ኢትዮጵያን ሃዱ ፎተ በህብታውገት ኖን ሪአክሽን
Jag har fått faktiskt väldigt bra reaktioner måste jag säga från svenska politiker för att mycket som händer i världen just nu överskuggas av situationen i Turkiet och av Syrien medan exempelvis situationen i Burundi och situationen i Etiopien är något i skuggan.
Mm-hmm.
Så att det har varit en ögonöppnare för mig speciellt med tanke på den reaktionen som det blev framförallt på Facebook där jag har de flesta andra svenska politikerna som har hört av sig till mig och frågat. Och jag vill också säga att jag är väldigt tacksam för alla de etiopierna som har skrivit till mig. Det är faktiskt så att jag har fått in hundratals brev. Jag har inte lyckats svara på alla än. Men de flesta har svarat på. Och så har jag faktiskt bara fått in ett. Jag uppmanar inte folk att skicka kritiska brev. Jag har bara fått in ett kritiskt brev än. Och det är från en som sitter i Etiopiens riksdag.
Och vad sa han då? Eller hon?
Om det är riksdag eller om det är regionnivå. Jag vet inte vilket det är. Men när den sa jag inte ska sprida falska rykten.
Okej. Okay.
Och då sa jag så här, jag förbehåller mig rätten med yttrandefriheten att ställa vilka frågor jag vill i Sveriges riksdag.
Fantastiskt. Du hörs ändå till Etiopien.
Ja, uppenbarligen blev det en ganska tydlig signal. Men det är ju som så att tidigare under hösten så lyfte vi frågan med en ansvarig utrikesutskottet och undertecknade journalist och jag en artikel i tidningen Dagens Arena. Okay. Och den verkar också fått eko inne i Etiopien.
Okej. Varför det? Varför ser du det?
Vad säger du?
Varför ser du det? Varför tror du det?
Jo, eftersom att vi har fått vissa påtalningar om att vi inte ska sprida falska rykten. Men vi ställer ju bara frågor som sagt.
Okej. Jag har reaktion alltså i Sweden politikerna och några av de politikerna som har lagt ut reaktion igen challo på Sweden politiska deraja bahonu gize ye Soriana ye Burundi ye Somalia lelo tiyakiyoch nabbar ba agenda ulayallo ihen neger gin kanessahut jemro ye Sweden politikernochum yetelayyu ye Sweden politikernochum lelochum betelayye media betelayye agatami ihen neger iyanessut nou nou milaw Alfo terfo ke Ethiopia ye parlama yuhun yu ye regional politikenya yuhun alawkim be yewshet propaganda attastalalf blo be Facebook lay and suno yetekawmi yelakelinyi no milaw na ihen bemilbet gize ha betam arif no Ethiopia dras tsemmalle malet no silo o belem no mikatatelut ndagatam yihunu kenegara na and lela ye su yesra gwadenya ye parlama balgan le sostonen yetsafno tsuf neber be Dagens Arena bemibal metset lay esun betemelkete ye thailenya tekawmo ndederesebetna ye ushet propaganda asqabacha tun bele amarinya no ihe yemilullu malekt ndederesew negronyal be ihe le malet yefellegom mundno aw ye Sweden palestinat na politenyo bicha sayhonu የኢትዮጵያ መንግስትም ይሄን ነገር እየተከታተለ ጭንቁስት የገባ መሆኑን ለመረዳት ተቻል ተችያለሁ ነው የሚለው ዱ አንደስ ዋያ ፍስቶር ሃዱ ሃፍት ኢንተርቪው ሜድ ኤሳ ቶክሶ
ዶፕሬስ
ባህ
ነው ሀር ኢ ይጎር አለ ይፈርጎር ወራ ነው
ይፈርጎር ትዋ ሃሎ
ይፈርጎር ሀደ ኢንተርቪው ምራ
ያ ባህ ሀንድላ ዴ ነው
Det handlar också om att jag ställde frågan i parlamentet och vad reaktionen från ministern var.
Du, vad jag förstår har du lite, inte missnöjd, man kan inte säga missnöjd, men du tycker inte att tillräckligt vad etiopierna gör när det gäller att informera svenska politiker och journalister om läget och situationen i Etiopien.
Ja, vill bara säga att i all ödmjukhet så vill jag uppmana etiopier till att engagera sig i det svenska civilsamhället, engagera sig i svenska folkrörelsen och därigenom kolla på hur exempelvis Palestina har gjort, se hur Västsaharien har gjort. De är väldigt framgångsrika i sina kampanjer och uppmärksammar när det händer saker i deras länder. Men etiopiska civilsamhället i Sverige exempelvis, det är bara det jag vet, det är bara det jag kan uttala mig om, är väldigt bra på att mobilisera sin egen grupp. Men Sverige som är en humanitär stormakt inkludera oss svenskar, alltså oss som är födda i det här landet också, inkludera också och era en kamp. Det är en annan solidaritet.
Ja. Du, låt mig översätta och jag återkommer igen till den frågan.
Men sagt, i all ödmjukhet.
Ja. Mindin no milo bamakber degagmon yalo i almed admiket no milo bamakber degagme le etiopianoch masaseb yemifellgew etiopianoch yerasachun hibretaseb bemekeskesna beangashera bemadreg gobezoch nachu gin kezalfachu ikeetiopia wuch yallon ye swedenun hibretaseb mekeskesu lay bizu alserrachum lemisale filistemoch lelochin bitayu የስዊድንን ህብረተሰብ በተለያየ መንገድ ገብተው እንዲጠቅማቸው ያደረጉት ነው። ስዊድን ደግሞ በሂዩማኒቴሪያን እና በእንደዚህ አይነት ለዲሞክራሲ በማርዳታ በማድረግ በጣም ታላቅና አበይት አርስት የምትጫወት ሀገር ስለሆነች ይሄንን ማድረግ ትችላላችሁ። ይሄንን ግን በበቂ አላደረጋችሁም። ይሄን ብታደርጉ የበለጠ ውጤት ይገኛል ነው የሚለው። Det känns som Etiopierna tror inte på att svenskarna i realitet eller i verklighet vill inte engagera dig i etiopiska problem. Därför vill de inte överhuvudtaget börja engagemanget. Vad säger de om det? Vad är det ditt råd?
Ja, jag ska bara säga att det är lätt att det blir en ond cirkel då när man sitter och säger att den inte engagerar i vår fråga.
Ja.
Men å andra sidan så är det så här att man måste också själv
försöka
in och öppna upp. Och det är klart att det är alltid svårt att få folk att engagera sig. Alltså det vet vi som, vi försöker vara en folkrörelse här i Sverige. Vi vill ju ha in många människor i vår organisation. Det är inte lätt, jag säger inte att det är lätt. Jag säger inte att det är en dans på rosor. Men bjud in folk. Bjud in, om man bor i en stad i Sverige, bjud in kommunalrådet till staden. Eller fullmäktigeledamoten och informera och säg det här händer i vårt land just nu.
Mm.
Eller i vårt forna land just nu. Och jag ska även säga så här. Jag tror inte att svenskar kommer engagera sig för att man vill stoppa flyktingar. Det är inte det jag tror. Utan det är så att svenskar har ett väldigt stort engagemang för andra människor. För man vill utgå från alla människor lika mycket värda och har samma rättigheter. Därför tror jag att man vill engagera sig. Precis på samma sätt som det är jättemånga svenskar som engagerar i Palestinafrågan. Som det är jättemånga svenskar som engagerar i Västsaharafrågan.
Mm.
Om man ser till befolkningens storlek, alltså antal individer som är i Sverige från Västsahara. Då tror jag att det är fler svenskar som är engagerade i Västsahara-frågan i Sverige än vad det är västsaharier exempelvis.
Visst är det så att det måste komma först och främst från etiopierna själva så att svenskarna kan vara engagerade i etiopiska frågor, eller hur?
Ja, alltså, men det, och jag ska säga så här, det är inte lätt. Det är inte lätt. Jag säger inte att det är lätt.
Nej.
Utan att, men jag tror däremot att uppmana, alltså gå med de politiska partierna, gå med dem i de partierna som delar era värderingar, eller gå med i Svenska fredsrörelsen, eller vi har ett enormt rikt civilsamhälle och det finns också möjlighet att gå in som medlem och lyfta upp frågan.
Ja.
Alternativt att man startar ett Etiopienkommittéer och bjuder in folk.
Ja. ምንድነው የሚለው በተለያየ መንገድ ኢትዮጵያኖች የራሳቸውን ህብረተሰብ እንጂ ከዛ ወጣ ብለው ሌላውን ኢንጌጅድ እንዲሆን በነሱ ጥያቄ ላይ አይሞክሩም ይሄንን ማድረግ አለባችሁ ነው የሚለው ይሄን ለማድረግ ካደረጋችሁ ኢትዮጵያ ማነው ስዊድኖች የሂውማን እንትናቸው ትልቅ ነው ስደተኛም እንዲቆም መምጣት እንዲቆም አይፈልጉም ግን ማስረዳት ያስፈልጋል ወጥቶ መናገር ያስፈልጋል ችግሩን ማስረዳት ያስፈልጋል ስለ ፍልስጤም ስለ ሳሃራ ስለ ሞሮኮ ደቡብ ሳሃራ እነዚህን ጥያቄዎች ሁሉ የሚያነሱት ችግሩን ስለተረዱት ነው ስለዚህ እናንተም ችግራችሁን ማስረዳት አለባችሁ ቀላል ነው ማለት አይደለም በጣም ከባድ ነው ግን ማንኛውም ነገር ሲጀመር ቀላል አይደለም ግን ይሳካል ነው የሚለው ዱ ፎይ ኢን ነስታ ስቴግ ነዲየለር ኢትዮጵያ ኢትዮጵያን ሎት መሃራ.
Ja, som sagt, att jag tycker att det var väldigt bra då att ministern fick frågan från parlamentet nu här. Och nu kommer jag helt enkelt följa upp med ministern, hur fortsätta följa upp med henne interna samtal hur hon ser på utvecklingen i landet. Och även vad den etiopiska regimen har svarat till henne.
Okay.
Det är liksom det första steget nu här efteråt. Och sen även alltså fortsätta att lyfta upp frågan för att vill man nå resultat, då måste man ha tålamod och vara beredd på ett par bakslag och några framgångar. Så är det.
Jag förstår. Men det är mycket att låg Irmidja hittepian betamalettet lalkut Anders Kemelleselling Bömejammerad Raja Jag minns troan mäls Namm tadergån Mycket att låg Irmidjaan Namm tametallingen mäls Tabbik allo Kaza bömejammerad att låg mot Iyak ochun betedagagami Man satna Utet ochun Mettababakna Ogin Bepolitikalem lay Andan digze Bakslag Limat ayichilal Yalta tabbaka Neg የቲም መልስ ሊመጣ ይችላል ግን ያ ተስፋ ሊያስቆርጠን አይገባም ይሄን ስል ግን ኔጌቲቭ የሆነ መልስ ይመጣል ማለት ሳይሆን ትግሉ ይቀጥላል እኔም ስለ ኢትዮጵያ ያለኝን እንትን ይቀጥላል ይላል ዱ አንደሽ ያው ፍሽቶት ታት ኢትዮጵያ ፍሩክታንስ ታክሳማ ምክት ታክሳማ ሙት አት ኤን svensk socialdemokrat en ung svensk socialdemokrat från Rinkeby är du väl va?
Från Akala. Det är Rinkeby Kista.
Ja, precis. Från Rinkeby Kista tar deras problem på Sveriges riksdag. Där det största, alltså politiska frågor avhandlas. Där du tog upp deras fråga. De måste vara fruktansvärt tacksamma. Men Vad är det du vill att etiopierna gör för att din kamp blir succéfyllt? Vad vill du att vi gör? Säg till exempel engagera sig på Facebook i din... Ja, vad vet jag. Vad vill du att vi gör? Vi vill gärna göra någon insats.
Mm. Och då ska jag säga så här att min främsta uppmaning, det är väl det man engagerar sig i. Alltså, jag tror man är välkommen i alla partier, men jag ser gärna man engagerar sig självklart i arbetarrörelsen. Yeah. Jag tycker att det är det bästa forumet att faktiskt kunna driva en praktisk politik. Men å andra sidan också höra av mig med de andra grejerna, förutom det socialdemokratiska partiet i arbetarrörelsen. Vi har exempelvis ABF, där man ändå kan få vidareutbildning i hur man kan fortsätta kämpa.
Okay.
Det finns barnorganisationen där jag är ordförande, som man kan engagera sig i. För att de etiopier som bor i Sverige engagerar inte bara etiopier, utan tar även en del av Sverige och vara med och utveckla Sverige. När man är här. Och även om man är etiopier på någon annan håll i världen. Alltså engagera i det lokala samhället. För att då byggs också den här ömsesidiga tilliten mellan människor upp. Här och nu dock, så är det som så att jag tror att det är viktigt att man fortsätter med det man gör nu i Sverige. Det är viktigt att man fortsätter att hålla demonstrationer. Det är viktigt att man fortsätter uppmärksamma situationen där. För att det jag kommer göra, det är väl att fortsätta den parlamentariker prata om situationen i Etiopien och hålla dem uppdaterade. För det är vad de förväntar sig av mig just nu. Är det många som har hört av sig och sagt att de vill veta vad som händer i Etiopien och följa löpande. För att många i Sverige har varit nere i Etiopien och byggt skolor. Och, så det finns även en sån koppling. Så jag tror att det är nog ganska lätt att väcka många till liv när det gäller Etiopien i Sverige.
Det gäller bara att många som är direkt eller indirekt engagerade i Etiopien.
Alltså på 70-talet, på 80-talet så hade vi jättestora biståndsprojekt i Etiopien från Sveriges sida. Vi byggde upp skolor och andra byggnader. Så det är jättemånga i Sverige som varit i Etiopien under de tidigare socialdemokratiska regeringarna.
Just det.
Alltså många byggnadsarbetare och fackföreningsfolk och diverse annat som varit i Etiopien. Så att många i Sverige har en relation till landet. Men jag tror inte att många i Sverige vet om vad som händer i Etiopien just nu. Och där har vi börjat med startskott i och med den frågan som vi ställde i parlamentet.
Bra. Emil, om det är min nadergante, jag är inte glisast taggel, jag är min nadergralo. Lalkut, för mig är det där jag är till pianoc, zih iskalla, chudras, zih allon, mag ejert chilalla. Betala ju i politika partier, of course, ni socialdemokrat slång, socialdemokraten, betmartu, det är länge allgen. የግድ ሶሻል ዲሞክራት መሆን የለበትም የተለያዩ ፓርቲዎች ገብታችሁ የኢትዮጵያን ጥያቄ በተለያዩ መንገዶች ማንሳት ይችላልላችሁ ያ ጥሩ ይሆናል ይቀለናል ለኢትዮጵያ ለምንሰራው ይቀለናል በፖለቲካ መስመር ነው የሚለው ሌላው ግን በአሁኑ ጊዜ ስለ ኢትዮጵያ የማያውቁ ብዙ የኢትዮጵያ ወዳጆች አሉ በ70ና በ80ው ዓመተ ምህረት ኢትዮጵያ ሄደው የተለያዩ ፕሮጀክቶችን ትምህርት ቤት በመስራት ሌሎችንም ምንጻዎች ብዙ ነገሮች መስራት ያገለገሉ ስዊድኖች ስላሉ ይቀላል ነው በአሁኑ ጊዜ ኢንፎርሜሽን ስለ ኢትዮጵያ የማያውቁትን ቢሰሙ በቀላሉ ሪአክት ያደርጋሉ ለኔ አሁን ይቅርታ በጣም ቀሎኛል ምክንያቱም ብዙ ሰዎች እየደወሉ ብዙ የስዊድኖች የፖለቲከኞች ምኖችም ምንድነው ይያሉ እየጠየቁኝ ነውና ይሄንን በዚህ ጥያቄ ላይ ሰላማዊ ሰልፍ ማድረጋችሁን ጥያቄውን ማንሳታችሁን ቀጥሉ እኔ በፓርላማው በኩል እሰራለሁ ነው የሚለው አንደሽ ዴቮል ኤንስቱር ዴሞንስትራሽን ኢጎር ያ ሳክና ደ ፋክቲስ ያ ቤታ ክሩብር ኡፕታገን ማን ያ ሆደ የና ቬላት ሆደ ኢጎር ማን vi kanske får någon annan chans.
Jag hoppas verkligen att vi kan få en annan chans att komma. Jag skrev på den här demonstrationen i ett alldeles för sent läge tyvärr.
Jag vet. Men Anders, jag önskar dig all lycka i hela världen och vi hörs och syns. Tack snälla du.
Tack själva och tack så mycket för alla de som har, till alla de som har hört av sig.
Ja. Hej då.
Hej då. Tack.
እንግዲህ አድማጮች መጨረሻ ላይ ያለው ምንድነው በትናንትናው ሰላማዊ ሰልፍ አለመገኘቴ በጣም አዝኛለሁ እኔም ነው ያለው ይሄ ሆነበት ምክንያት ግን ላስት ሚኒት ላይ ነው ኢንፎርሜሽኑ የደረሰኝ ሁለት ለመናገር ኢንፎርሜሽኑ የደረሰው እንደዛሬ ሊደረግ እንደ ሌሊት ገደማ ነው የደረሰው በዛ ሰዓት ደግሞ ኦሬዲ plan ተደርጎ ነበር ሰው ይው 24 ሰዓት ፕሮግራሙ የተያዘ ነው ለማንኛውም ለወደፊቱ ቀደም ብሎ ይነገረኛል የሚል ተስፋ አለኝ ለመገኘት ሞክራለሁ ግን ሰላማዊ ሰልፍ ማድረጋችሁን መነቃነቃችሁን አጣቁሙ ነው የሚለው አንደሽ እንግዲህ አድማጮቻችን ከአንደሽ ጋር ያደረግነው ውይይት በዚህ ላይ ያበቃል ፕሮግራማችን ሊጠናቀቅ አንድ 7 ደቂቃ ያህል ይቀራል እስከ ፕሮግራማችን ፍጻሜ ድረስ ወደ ግሩም ወስዳችኋለሁ አድማጮቻችን ፕሮግራማችን ሊጠናቀቅ አንድ 3 4 ደቂቃ ድረስ ቀርቶታል ከዛ ከተም ብሎ ግን የተከበረ የፓርላማ ወንድማችን አንደሽ አስተርበሪ በኢንተርቪው ላይ የገለጸልንን ከኢትዮጵያ መልእክት ደርሶኛል አቁም የሚለውን ቪዳሬ በፎዳል ኮልኛል ለተላከለተን አሁን ጊዜ ስለሌለን በሚከተለው ሳምንት ምን እንደሚል ባጭሩ ይገልጽላችኋለሁ ኮፒው ልኮልኛል እንግዲህ አድማጮቻችን እንዲያውቁት ነው እነዚህ ሰዎች ምን ያህል የሁሉንም ሰው አፍ ለማስያዝ እንደሚታገሉ ነው የመለሰላቸውንም በሚከተለው ሳምንት ልኮልኛል ለአድማጮችን አሰማዋለን ታሜ እንግዲህ ልንጨርስ ነው ግሩም
አዎ ልንጨርስ ነው እንግዲህ ያው ስቱዲዮ ውስጥ ያለን ነው ያዘን ነገር ሰምተናል በጣም ያሳዝናል ይሄ በደብረ ዘይት ቢሾፍቱ የተከበረ ባለው የሬቻ ባል ላይ በተወሰደው ጥቃት እንግዲህ አሁን በተወሰነ እንዳየሁት እንትኑ መነሻ የግጭት መነሻ የሆነው በፕሮግራሙ ላይ አብዛኛው ህዝብ የሚፈልገው የገዳ ስነ ስርዓት ባላባቶች እነሱ ብቻ ንግግር እንዲያደርጉ የኦፒዲዮ ወይም የመንግስት ተወካዮች ንግግር እንዲያደርጉ በሚለው የመንግስት ተወካዮች ሲመጡ በጩኸት ከፍተኛ ጩኸት አሰሙ እነሱ እናንተን አንፈልግም በሚል እና የኦሮሞ አባቶች እነዚህ ገዳ አላፊዎች አሉ አይደለ እነሱ እንዲናገሩ ነበርና በዛ መሃል የመንግስት ተቃዋ የመንግስት ሰው ሊናገር ሲታ በጩኸት ሲመጣ የፌደራል ፖሊስ እና ሌሎች አስለቃሽ ጭስ ጥይትና በሄሊኮፕተርና ባታች ጥይትና አስለቃሽ ጭስ ሁሉ ይተኩሳሉ እንግዲህ አይታወቅም ወደ 2 ከ2 እስከ 4 ሚሊዮን የሚጠጋ ሰው አለ እንግዲህ አሰበው ከዛ በጥይት የተመታ ሌላውም ለመሸሽ ለማምለት ሲል እርስ በርሱ የተረጋጋጣው ገደል ውስጥ የገባው ብዙ ነው እስካሁን አንድ ሳሁን በወጣው ድረስ 120 ሰዎች ገደማ አመታቸው ታውቋል ተረጋግጦ የሞተም አለ በጥይት የተመታም አለ ምንም ከምን አይለይም ለመሸሽ ሲል ገደል ውስጥ ውሃ ውስጥ የገባ ራሱም
በየጊዜው በየሰከንዱ የሰው ብዛት ያደገ ነው የሚሄደው እኔ ደረሰኝ ከግማይ ሰዓት በፊት ደረሰኝ 50 ነበር እንግዲህ በየጊዜው ያድጋል ማለት ነው እስከሚከተለው ሳምንት ልሰማልን የህዝቡን ብዛት በጣም ያሳዝን ነው እኔ የሰው ልጅ ያለበት ሀገር ስልጣን ላይ የሰው ልጆችን ህይወት ምን እንደሆነ የሚገነዘብ የሰው ልጅ ያለበት ሳይሆን አውሬዎች የሚገዙን ነው የሚመስለኝ እኔ አዝናለሁ እንዲህ ማለት በሬዲዮ በጣም ያሳዝን ነው ለማንኛውም እነዚህ ህይወታቸው ላለፉ ወገኖቻችን ፈጣሪ ከጎኑ ያቆያቸው ለቤተሰቦቻቸው መጽናናቱን ይስጥልን እንግዲህ ተመስገን
ያው እንግዲህ አድማጮችም እየደወሉ ዋዘናቸውና ቁጭታቸውን በተለያየ መንገድ ይገልጻሉ ባለን ሰዓት አቋያ እነሱ የጠየቁትን ነገሮች ማሟላት ባለመቻላችን በሚቀጥለው ሳምንት ተለቅ ያለ መረጃዎችን ይዘን
እንቀርባለን
አድማጮች እንግዲህ የዛሬ ፕሮግራማችን በዚሁ ተጠናቅቋል እስከ ሳምንት መልካም ሳምንት እንላችኋለን